ትኩስ ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ታዲያ ነው። እናስተላልፍ አማጫችን ይህ የምትደምጡት ትኩስ ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ታዲያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
መቃብር ይሞቃል ይሉ ነበር እማማደዱ። እማማደዱ በልጅነት የማውቃቸው የሰፈራችን ባልቴት ነበሩ። እማማደዱ ታሞ ካልጋ ሳይወርዱ ለረጅም ጊዜ ከተሰቃዩ በኋላ ህይወታቸው አልፋለች። ታዲያ በህይወት ይያሉ አልፎ አልፎ ከቤታቸው ወጣ ብለው ደጃፋቸው ላይ ፀሐይ ሲሞቁ ስናገኛቸው እንደምን አደሩ እማማደዱ? ደህና አደሩ? ኑሮስ እንዴት ይዞታል? እንላቸው ዚያሪ መስገን ደህና ነኝ ይሉና ልጄ ምን ታደርጋለህ? ይሄው እኔም በበሽታ ተይዤ እየተሰቃየሁ እኖራለሁ። ይሄም ኑሮ ሆኖ ለነገሩ ኑሮ ካሉት መቃብር ሞቅ የለ ይሉ ነበር። ታዲያ ያኔ በልጅነቴ እማማደዱ ኑሮ ካሉት መቃብር ሞቃል ሲሉ ምን ማለታቸው ነው ይያልኩ ራሴን ጠይቅ ነበር። እንዴት አድርጎ ነው መቃብር የሚሞቀው ይያልኩም ራሴን እጠይቀው ነበር። ኋላ እንደገባኝ ከሆነ ምንም እንኳን እርግጠኛ ባልሆንም ይህ አባባላቸው ትርጉሙ አንድ ሰው ኑሮዬ ብሎ ከያዘው መቃብርም ይለመዳል ለማለት መሰለኝ። ይህ የኔ የግል ትርጉሜ ትክክል ቢሆንም ባይሆንም እኔ የተረዳሁት በዚህ መልኩ ስለሆነ ተቀብየዋለሁ። እንደገባኝ ከሆነ እማማደዱም ስለጤንነታቸው ሲጠየቁ ዚያሪ መስገን እኖራለሁ ኑሮ ካሉት መቃብር ሞቃል የሚሉት ምንም ቢያመኝም በሰቃይም ኑሮዬ ብዬ ስለያስኩት በሽታዬን ችዬ ይሄው እኖራለሁ ለማለት የፈለጉ መሰለኝ። ለነገሩ እኛ ኢትዮጵያውያኖች በፈጣሪ ላይ ታላቅ እምነት ስላለንና ምንም እንኳን ፈጣሪ አእምሮውንና ጉልበቱን የሰጠን እኛው ታግለን ለችግሮቻችን እኛው መፍትሄ እንድንፈልግ መሆኑ የታወቀ ቢሆንም ሁሉንም ነገር አንድዬ ያመጣውን አንድዬ ይመልሰው ይያልን እጅና እግራችንን አጣጥፈን ፈጣሪን መለመን እንመርጣለን። ታመን እንኳን ለበሽታው መድኃኒት ከመፈለግ ይልቅ እሱ ያመጣውን እሱ ይመልሰው ይያልን እንኖራለን። ፈጣሪ ከሰማይ ቤት ሆኖ እኛን በማሳመም ደስታ የሚያገኝ ይመስል እንደውም ተመስገን ይለዋል ሰው ባያሌው ታሞ ያማረሩት እንደው ይጨምራል ደግሞ ይያልን እንተርታለን። ፈጣሪን ቂመኛ እናደርጋለን። ይሄ ሁሉ ግን እኛ ደካሞችና ሰንፎች ፈጣሪ በላብህ ወዝጥረህ ግረህ ብላ ያለን እረስተን ቁጭ ብለን ወይ እናማራለን ወይ በልመና እንጨቀጭቀዋለን። የማማ ደዱን ኑሮ ካሉት መቃብር ይሞቃል አባባል ሳስበው አሁን የሚታየኝ እኛ ኢትዮጵያኖች ሰነፍ ገበሬ እንደዘራው ሰብል በአለም ተበታተነን ይሄው በስደተኝነት መኖር ከጀመረን አመታት አለፉን። አሁንማ ኢትዮጵያ ውስጥ ተወልዶ ስደትና ስራ ፍለጋ ወይ አረብ ሀገር ወይም አውሮፓና አሜሪካ ለመሄድ የማይመኝ ሰው የለም። አልፎ ተርፎ ድሮ እኛ ጋር በስደት ይመጡ የነበሩ አፍሪካውያኖች እንኳን ዛሬ እኛን በስደተኝነት ማስተናገዱ መሯቸው በየጊዜው በጅና በእግር ብረት ያሰሩ ፍርድ ቤቶቻቸውና እስር ቤቶቻቸው ያጉሩናል። ወያኔያዊ መንግስታችንም የስደተኛው ነገር እንዲ በቀላሉ የማይታይ መሆኑን ተገንዝቦ ይሄንን በኢኮኖሚ ችግር የተሰደደ ኢትዮጵያዊ ሁሉ የገቢው ምንጭ ለማድረግ መከራውን በማየት ቀን ተሌት ይለፋል። አልፎ ተርፎ ዳያስፖራ የሚለውን የግሪክ ቃል ትርጉሙ ለነገሩ የተበታተነ የተሰራጨ ማለት ነው። እንደ መዝገበ ቃላት መጠቀም ተጀምሯል። የዳያስፖራ አዳራሽ፣ የዳያስፖራ አደባባይ፣ የዳያስፖራ መንገድ፣ ኧረ ስንቱ ቅጡ ዳያስፖራ ላሜቦራ ይላሉ አራዳዎቹ። ወያኔው መንግስታችን ይህ ሁሉ በአለም ዙሪያ ሰነፍ ገበሬ እንደዘራው እህል የተበታተነውን ኢትዮጵያዊ በጉቦ በጥቅማ ጥቅም አልፎ ተርፎ በማስፈራራትና በሌሎችም ዘዴዎች በቁጥጥር ስር መዋል ብዙ ጥቅሞች እንዳለው ያለው እንደሆነ በደንብ አድርጎ ተረድቶታል። በኢኮኖሚ ከዳያስፖራው የሚገኘው የውጭ ምንዛሪ ሀገሪቱ ወደ ውጭ ከምትልከው ሸቀጣሸቀጥ ገቢ የበለጠ ነው። በፖለቲካም ቢሆን ሀገር ቤት ያለውን የዲሞክራቲክ ኃይል በመሳሪያ ኃይል ቢቆጣጠርም በውጭ ያለው ኢትዮጵያዊ ዳያስፖራ ማለት ነው በቁጥጥሩ ስር ካልዋለ መንግስታችን በሰላም እንቅልፍ ላይተኛ ነው። ለዚህ ደግሞ የተለያዩ መንገዶች ተቀየሰዋል። ያየነው ወያኔ መንግስታችን የውጭ ጉዳይ ሚኒስቴር ባወጣው መመሪያ መሰረት ማንኛውም በዳያስፖራ የሚገኝ የሃይማኖት፣ የሶሻል፣ የስፖርትና መዝናኛ ድርጅቶች በወያኔው ቁጥጥር ስር መዋል እንዳለባቸው፣ እነዚህን ተቋማት በቁጥጥር ስር ማድረግ ባይቻል እንኳን እንዲከፋፈሉና በጋራ በአንድነት እንዳይሰሩ ማድረግ ሌላው ስትራቴጂ ነው። ለዚህም ማስረጃ ከመሆኑት አንዱ በሰሜን አሜሪካ ሲያትል ውስጥ 25ኛ አመቱን ያከበረው የኢትዮጵያኖች የስፖርት ፌስቲቫል ነው። ይህ ፌስቲቫል በአሜሪካ የሚኖሩ በመቶ ሺህ የሚቆጠሩ ኢትዮጵያኖች አንዱና ዋናው መገናኛቸው ባህላቸውን፣ ባንዲራቸውን፣ አንድነታቸውን፣ ፍቅራቸውን፣ በአጠቃላይ ኢትዮጵያዊነታቸውን የሚገልጹበት ታላቅ ስነ ስርዓትና ዝግጅት መሆኑን ወያኔ በመረዳቱ ይህን ድርጅት በቁጥጥር ስር ለማድረግ ያላደረገው ሙከራ አልነበረም። አልፎ ተርፎ በቱጃሩ መሐመድ አህመድ መሐመድ አላሙዲ በኩል በብዙ ሚሊዮኖች ወጪ ተደርጎ በቁጥጥር ስር ማድረግ ስላልተቻለ ድርጅቱን ሁለት በመክፈል የወያኔው ድርጅት ለማቋቋም ተሞከረ። ታይቶ በማይታወቅ ቆራጠኝነትና እምቢ ባይነት ያ ሁሉ ሚሊዮን ዶላር ሳይመክታቸው ክሱና በየፍርድ ቤቱ መጉላላቱ ሳያሸንፋቸው ውድ የኢትዮጵያ ልጆች በአንድነትና በአንድ ቃል ዘወር በል ወያኔ፣ ይህ የኛ በአሜሪካ አህጉር የምንኖር የኢትዮጵያኖች ዝግጅት ነው። ማንንም በዶላር አይገዛንም፣ በኃይልም አያስፈራራንም በማለት ወያኔን አሳፍረው ከመለሱ በኋላ ኢትዮጵያዊነታቸውን ከፍ አድርገው በፍቅር በሰላም ዝግጅታቸውንና ፌስቲቫላቸውን አጥለውበታል። ታዲያ ወያኔ ይህ አሜሪካን ውስጥ የደረሰበት በኢትዮጵያኖች የደረሰበት ሽንፈት አቅል እንዲገዛ ያደርገዋል። ከእንግዲህ የኢትዮጵያን ዳያስፖራ ለመቆጣጠርም ሆነ ለመከፋፈል አይሞክርም ያሉ ነበሩ። አንዳንዶቹም የወያኔን መሰሪነት እናውቃለን የሚሉ አሜሪካ ቢሸነፍ ሌላ ቦታ መሞከሩ አይቀርም ብለው የተነበዩም አልጠፉ። ከአሜሪካ ውጪ በአህጉር ደረጃ ስፖርት የተደራጁ ኢትዮጵያኖች አሉት አውሮፓ ነው። የአውሮፓው የኢትዮጵያኖች ስፖርት ፌዴሬሽን 15ኛ ዓመቱን ዘንድሮ ጣሊያን ውስጥ ሮም ለማክበር በዝግጅት ላይ እንደሆነ ዜናው ደርሶናል። በዚህ ዝግጅት ላይ በአውሮፓ የሚኖሩ ኢትዮጵያኖች የሚኖሩበትን ሀገር እየወከሉ በስፖርቱ መካፈል ከጀመሩ ከአስርተ ዓመታት በላይ ተቆጥሯል። በቅርቡ ከዚሁ ዝግጅት ጋር በተያያዘ የሚደርሱን ዜናዎች ግን ትንሽ አስደንጋጮች ናቸው። ከነዚህ ዜናዎች ውስጥ አንዳንዶቹማ ሊታሰቡ የማይቻሉ ናቸው። ለመጥቀስ ያህል የፌስቲቫሉን ሂደት ሙሉ ለሙሉ የሚቆጣጠረው ነዋሪነቱ ኢትዮጵያ የሆነ አቶ አንድነት በቀለ የተባለ ግለሰብ መሆኑን፣ ይህ ግለሰብ ለዚህ ፌስቲቫል ስራ ማስኬጃ ገንዘብ የሰበሰበው ኢትዮጵያ ውስጥ በጊዮን ሆቴል ባደረገው የስፖንሰር ማፈላለጊያ ዝግጅት ላይ መሆኑ፣ ይህ ግለሰብ በማህበሩ ስም ካልታወቁ ስፖንሰሮች ኢትዮጵያ ውስጥ ያገኘውን ገንዘብ የስፖርት ማህበሩ የባንክ ሂሳብ ውስጥ ለማስገባት ፈቃደኛ እንዳልሆነ፣ ይህ ሙሉ ዝግጅቱን በብቸኝነት ይዞ የሚያነቃንቀው አቶ አንድነት ስራውን የሚያሰራው ደሞዝ እየከፈለ አቶ ሀብታሙ ዋቁማ የተባለውን ሰው ሲሆን፣ ይህ አቶ ሀብታሙ ዋቁማ በበኩሉ ኢጣሊያ ውስጥ የሚገኘው የኢትዮጵያ አምባሳደር ታማኝ ሾፌር የሆኑት የአቶ ዋቁማ ዳባ ልጅ ነው የሚል መሆኑ፣ በብዙ መቶ ሺህ በአውሮፓ የሚኖሩ ኢትዮጵያውያን በድርጅቶቻቸው በኩል የመረጧቸው ተወካዮች እያሉ በምን ሂሳብ አንድ ተቀማጭነቱ ኢትዮጵያ የሆነ ግለሰብ ይህንን ታላቅ ፌስቲቫል ከኢትዮጵያ ውስጥ ስፖንሰርና ገንዘብ ሰብስቦ ሊያዘጋጀው ቻለ? እንዴትስ ተፈቀደለት? ሌላው አስደንጋጭና መልስ ያልሰጠበት ስፖርት ፌዴሬሽኑ ባለፈው ዓመት ዝግጅት 70,000 ዩሮ በግምት ወደ 700,000 የስዊድን ክራውን ወይም 1,700,000 የኢትዮጵያ ብር ገደማ በላይ የሆነ ገንዘብ ከሰርኩ ማለቱ ብዙውን የስፖርት ቤተሰብ አስገርሟል። በተለይም በቦታው የነበሩ ሰዎች እንደሚናገሩት መጸዳጃ ቤት ለመሄድ እንኳን ሳይቀር 2 ዩሮ እየተከፈለ በነበረበት ዝግጅት ላይ ይህ ሁሉ ኪሳራ እንዴት ደረሰ? ሂሳቡስ ለምን በኦዲተር አልተመረመረም? ይህንና የመሳሰሉትን ጥያቄዎች እንዲመልስልን ስራ አስኪያጁን ብንጠይቅ ፈቃደኛ አልሆኑም የሚሉትን የስፖርት ፌዴሬሽኑ አባል አገራት ስንሰማ ነገሩ አሳሳቢ መሆኑን ተረድተናል። አሳሳቢ መሆኑን በመረዳታችንና የኢትዮጵያ ድምጽ ሬዲዮ ዋና መርሆ ህዝብ የማወቅ መብት አለው የሚለው በመሆኑ ለስፖርት ፌዴሬሽኑ ስራ አስኪያጅ አባላት በተደጋጋሚ ደውለን መልስና ማብራሪያ እንዲሰጡበት ያደረግነው ሙከራ አልተሳካልንም። ለነዚህና ለተመሳሳይ ጥያቄዎች በአስቸኳይ መልስ መስጠት ከሐሜት ያድናል። አለበለዚያ ግን ከላይ የተጠቀሰው አሜሪካ ያሉ ኢትዮጵያኖች በድል የተወጡት ችግር ውስጥ የአውሮፓው ማህበር እንዳይገባ እንሰጋለን። የፌዴሬሽኑ ስራ አስኪያጅ ብዙ ጥሩ ስራዎች እንደሰሩ እናውቃለን። ሆኖም ግን መጥፎም ሰሩ ጥሩ የምንኖረው ሌላው ቢቀር የመናገርና ሐሳብን የመግለጽ መብት በተከበረባቸው የአውሮፓ አገሮች በመሆኑና በአውሮፓ የዴሞክራሲ አሰራር ደግሞ እንኳን የስፖርት ፌዴሬሽን ተወካይ ቀርቶ የአንድ አገር ፕሬዝዳንትና ጠቅላይ ሚኒስትር እንኳን የህዝብ ጥያቄ ሲቀርብበት በአደባባይ ወጥቶ መልስ መመለስና ማስረዳት አንዱና ዋናው ግዴታው መሆኑን ያጤኗል። ይህ መሆኑን ያወቅን ነገሩን ያድበሰበሱ ለማለፍ መሞከር ለማንም አይጠቅምም። ተሸፋፍነው ቢያርሱ ባረም ይመለሱ ይላል የአገሬ ሰው ሲተርት። የስፖርት ፌዴሬሽኑ ስራ አስኪያጅ የገባበት አጣብቂኝ የኢትዮጵያ ሮማው የስፖርት ማህበር ተወካይ ሮቤርቶ ካንቲ በዚህ ሬዲዮ ባለፈው ሳምንት ቀርቦ እንዳለው ይህ ሁሉ ስህተት ሲሰራ ዝም ብለው የተቀመጡት የሆነ ሰው አታሏቸው ወይም የሆነ አዚም ጥሎባቸው ይሆን? ሁኔታዎችን መከታተላችን ይቀጥላል። Yeah.
ልጅ ነኛ በሾቹ ዘር
አረሽ ዛሬ ነው ዛሬ አረሽ ዛሬ ነው ዛሬ
አውቃለሁ ተንተከይ ስላገር ፍቅር
አረሽ ዛሬ ነው ዛሬ አረሽ ዛሬ ነው ዛሬ
ኢትዮጵያ ሀገሬ ኩይ በለጆች
አረሽ ዛሬ ነው ዛሬ አረሽ ዛሬ ነው ዛሬ
በካምቦሮ ጆዳይ ስምሽ ገነነልሽ
አረሽ ዛሬ ነው ዛሬ አረሽ ዛሬ ነው ዛሬ
ሮሽባይ ለሁ ዘንድሮ ከከከኮ ሰም ነጋሪት ከከከኮ መታ ከበሮ
ኢትዮጵያ
አደን አይዞሽ ወመናለ ጆሽና አታገሬ ለሚጠቅሽ አታገራሎ በስሙ ታሪሰራሎ
ለና አታገሬ
ለሚጠቅሽ አታገራሎ
በስሙ ታሪሰራሎ
መንጊዜ ሟሊያ መንጊዜ ሉሲ
ዝግጅታችን ተከታታዮች እንደምን አረፈዳችሁ? ዛሬ ለየት ያሉ ፕሮግራሞች ይኖራናል። በስፖርቱ ዙሪያ ያሉ ቃለ መጠየቆች ኢንተርቪውዎች ይኖራናል። እንዲሁም ከሃይማኖት አባቶች ጋር ያለውን የአውሮፓ ጉባኤ በተመለከተ ማጠር ያለ ዝግጅት ይኖራናልና በጽሞና እንድትከታተሉን እንጋብዛለን።
ተጨማሪ እንግዲህ አህመድ አለን ይያለን ምንድነው ዛሬ ፕሮግራማችን ሰንቀን የመጣነው አህመድ
በተጨማሪ በዋና ደረጃ ይላል በዋና ደረጃ ነው የሚባለው ለማድረግ ያሰብነው አላማችን ይሄንን ባለፉት ሳምንታት የጀመርነውን የኢትዮጵያ ስፖርት ፌዴሬሽን ያለውን ሁኔታ በተመለከተ ኢትዮጵያኖች ምን ይላሉ በተለያዩ ሀገር አውሮፓ ሀገሮች የሚኖሩ ኢትዮጵያኖች የነሱ ነው ማህበሩ የማንንም አይደለም እሱም በተመለከተ ያለውን ሁኔታ ከባለሀብቶቹ ማለት ጉሮሬም ነው ከኢትዮጵያኖች እንት ለማለት እንሞክራለን በዚህ ምክንያት በዛሬው ዕለት ብዙ ከተለያዩ ሀገሮች ያሉ ኢትዮጵያኖች ኮንታክት አድርገው ነበር ያለፈውን ፕሮግራም አዳምጠው እና እኛም የምንፈልገው አለ መናገር የምንፈልገው አለ ይሄ ነገር መውጣት አለበት የሚሉ አለ ግን በፕሮግራም እጥረት ምክንያት ሶስት ሀገሮች ለማቅረብ አስበናል ሶስት ሀገሮች ብቻ ስዊዘርላንድ ጀርመን እና ስዊድንን ሶስቱን እናቀርባለን የሰዓት እጥረት አለብን ምንም እንኳን እኛም ፍላጎት ቢኖረንም ሁሉንም ለማድረስ ጊዜ እጥረት ስላለብን እነዚህን ሶስት ሀገሮች ፈቅደንላቸዋል ይቀርባሉ ስዊድን ጀርመን ስዊዘርላንድ የሚያሳስብ ነው ነገሩ ምክንያቱም ጀርመኖች አንዳንዶቹን ስናወራ እንደነ ኮለን ፍራንክፉርት ወዘተ ያሉት ቦይኮት እናረጋለን ይላሉ እኛ ደግሞ ምንድነው ምክንያቱ እንወቀው እስቲ አንዳንዶቹ የለም ከዚህ በፊት አስቀድመን ተናግረናል ዘጉን ዝም አሉ ነው የሚሉት ብቻ ለማንኛውም እነዚህን ሶስት ሀገሮች እናወያያለን ከዛ በተጨማሪ ደግሞ ሞክረናል ኢትዮጵያ ድምጽ ሬዲዮ ፌር ለመሆን ስራስኪያጁን በተደጋጋሚ ደውለን ነበር አንደኛው ስራስኪያጅ አባል እናመሰግናቸዋለን መልሰው ደውለውልን በስራ ብዛት ምክንያት ባሁኑ ጊዜ አንችልም ወደፊት እንቀርባለን ያሉት ግን የኛ ደግሞ እምነት ምነው በአውሮፓ በዚህ ዲሞክራሲን አትሊስት በስም በመናውቁበት ሀገር የምንኖር እንዲህ አይነት አስቸኳይ ጥያቄ ሲመጣ አንገብጋቢ ጥያቄ ሲመጣ ሁሉ ነገር ጥለህ ያንን ጥያቄ ሶልቭ ማድረግ አለብህ። ቤተሰብ ውስጥ አንድ ሰው ወይ ሁለት ሰው ሶስት ሰው ሲቀየም ምንድነው ችግሩ ብለ ለመፍታት መሞከር አለብን እንጂ ተው የራሱ ጉዳይ አትልም። እንደምን ሰማው ከሆነ የራሳቸው ጉዳይ ይመጣሉ። እኛ ስሙን ነው የምንፈልገው እንጂ ህዝቡን አንፈልግም የሚሉም አንዳንዶቹ ቅሬታ ነግረውና እንዲህ ይሉናል ብለውና እድል ለመስጠት አሁንም ፍላጎት አለን። በሌላ በኩል ግን ስራ አስኪያጅም እንኳን ባይሆኑ በዚህ ሬዲዮ እየተላለፈ አሁን ማለት ነው የለም ይሄ የሚባለው ትክክል አይደለም የሚሉ ካሉ ስልክ ቁጥራችን 468191000 ነው። እየደወላችሁ ተቃራኒ የሆነውን ማሳብ አሰሙ እንላለን። አሁንም ቢሆን ይሄ በጣም ኢምፖርታንት ነው። የዲሞክራሲ ሀሁ ይሄ ነው። አንዱን ብቻ ወገን መስማት አይደለምና ይሄንን እናደርጋለን። ለማንኛውም ግን ዛሬ ብዙ ደውለውልን አንችልም። ሶስት ድርጅቶችን ብቻ ማለት ሀገሮችን እናቀርባለን። እንግዲህ ከዛ በተረፈ አድማጮች ቅር ያላቸው አለ ምንድነው በየሳምንቱ የሚቀርበው ምንድነው
የበረከት
ነው ባለፈው ሳምንት አው እንደምንም ብለን ዛሬ እናቀርባለን። እኔም ሰዓቱን ገደልኩት። እንግዲህ አድማጮቻችን በስቁጥር 0819100 እየደወላችሁ አስተያየታችሁን ስጡ፣ መልእክቶቻችሁን ስጡ። ከውጭ ከስዊድን ውጭ የምትደውሉ 468191000 ነው። እንግዲህ ከፕሮግራሞቻችን ጋር እስከ 6 ሰዓት እንደምትቆዩ ባለሙሉ ተስፋ ነን። መልካም ቆይታ።
ማጮች እንሆ እንደተለመደው ዛሬ የውርጫታ ፕሮግራምን ይዘንላችሁ ቀርበናል። ለዛሬ የውርጫታ ፕሮግራም የመረጥንላችሁ ከበውቀቱ ሲዩም የጉዞ ማስታወሻ የተከነጨበውን ፍቅርና ምክርን ነው። እንግዲህ እንደምናውቀው በውቀቱ ሲዩም በስነ ግጥም ውድድር አሸንፎ በአሜሪካን ሀገር ለትምህርት ለአንድ አመት ቆይቶ ነበር። አሁን ካልፎ ያጅ ማስታውሻው የተከነጨበውን ምክር እስከ መቃብር የተሰኘውን ይዘንላችሁ እንቀርባለን። ከፕሮግራሞቻችን ጋር አብራችሁ እንድትሆኑ እየጠየቅን የቴዲ አፍሮ ሙዚቃን ይቀጥላለን።
ምክር እስከ መቃብር ካልፎ ያጅ ማስተውሻ በውቀቱ ሲዩ
የቤት አከራዬ ጋሽ ጣሶ ሀገር እየመጣሁ ነው። ወደ አዲስ አበባ እየመጣሁ ነው። እናቶች፣ አባቶች፣ ልጆች፣ ኦሪጅናሎች፣ ሰልባጆች እኔ ሳልመጣ ውጊያውን እንዳትጀምሩት አደራ። አጭርና ጣፋጭውን እንጂ ማንኛውንም ትግል ላይ ለመሳተፍ ዝግጁ ነኝ። የጥይት መከላከያ ቆብ፣ ሹራብና ሱሪ እንዲሁም ፈንጂ የማይበትነው ጫማ ከተሰጠኝ አንድ ሻለቃ አመራለሁ። አነሰ ከተባለ አንዲት ኮረብታ አቆጣጥራለሁ። በጦር መንደስና ላይ ሳተፋለሁ። ባሩድ አገነፋለሁ። የታንክ ጎማ አነፋለሁ። በሰላሙ ቀን ለሞባይል፣ በቀውጢው ቀን ለሽጉጥ ማስቀመጫ የሚሆን ስግባ ሰፋለሁ። የማላዋጣ ካለ የፍሬም ሳቀነ ቡድን የሚፎካከር አስታራቂ ቡድን አቋቁሜ አንተምተው ያስታረኩበትን ኪሴ ውስጥ ከተተው የሚል አገልግሎት ሰጣለሁ። ቃሌ ነው። የተናገርኩት ከመጣፋ በቅርቡ የገዛሁት Samsung Galaxy ሞባይል ይጥፋ። በዚች ንግግር ውስጥ የተደበቀ ጉራ እንዳለ እናንተም ሳትሉኝ አውቃለሁ። ገና ለገና ከአሜሪካ ሊመጣ ነው በማለት ማጅራቴን ለመምታት ያሟሟቃችሁ ያላችሁ ድርዮች፣ ቦዘኔዎች እንዲሁም ከዱላ የተረፈች ማጅራቴን በማሸት ፍርፍ ለማጋበስ የተሰናዳችሁ ወገሻዎች ተስፋ ቁረጡ። በሳቤስቲን የለኝ ማጅራት መምታት ሲነሳ ፋሲል ደሞዝ ትዛለኝ። ፋሲል ደሞዝ በቅርቡ በአሜሪካን በጋንግስተሮች ማጅራቱን ተመቷል። እንኳን እግዚአብሔር ማረህ ልለው ብደውል ከዲሲ በሮ አትላንታ እንደገባ ነገረኝ። ለኮንሰርት ይሁን ለስልታዊ ማፈግፈግ አልገባኝ ወይ አበሳ። እኛ ኢትዮጵያውያን እኮ ምስጊነን። ሀገር በቀል ዱላ ሸሽተን ስንሄድ የውጭ ሀገር ዱላ ይጠብቀናል። አሜሪካ ሁለት ወር ስቆያ ተረፍኩት ነገር ቢኖር ግብዣና ምክር ነው። ዲታው ቢራ ጋብዞ ወደ ሀገር ቤት ይዘውት የምትመለሰውን ቦርጭ ያወጣልኛል። ቸስታው ቦርጩ እንዴት እንደምቀንስ ይመክረኛል። አሜሪካ ፍሬሽ የሆነ ሰው ኑሮው ምክር እስከ መቃብር ነው። ከኢትዮጵያ ወደ አሜሪካ ገንዘብ የተላከለት የመጀመሪያው ሰው ሳልሆን አልቀርም። ለምሳሌ ጺሜ ለመቆረጥ $10 መከስከስ ነበረብኝ። ፈርዶብኝ አሜሪካ ስገባ ጺሜ ያልወትሮ የቶሎ ቶሎ ማደግ ጀመረ። አዲስ አበባ ያለው ጺም አልነበረኝም። እንዲያውም ይሄ ልጅ ጺም የሚባል ነገር የለውም ስል ብነው እንዴ የሚል አቤት በመንደራችን ይናፈስ ነበር። ስል ባለመሆኔን ለማሳየት አንድ ሁለት ቀን መንገድ ዳር ሸናው። እንደ ለማዴ ከቀናኝ የሚጋብዘኝ ከፈረደብኝ የሚመክረኝ አላጣም በማለት ፌንቶን ስትሬት መንገድ ላይ ወደሚገኝ አበሻ መንገድ ምግብ ቤት ወራል። አንድ መድረክ ላይ የሱዳን ዘፈን ይዘፈናል። ከተስተናጋጆቹ ውስጥ አንድም የሚያዳምጠው የለም። ሁሉም ሞባይሉ ላይ አቀርቅሯል። የታደለው ከፍቅረኛው በቫይበር የተላከለትን የከንፈር ምስል እያየ በደስታ ያዋኛል። ያልታደለው የትምህርት ቤት ክፍያ እየደረሰብኝ ስለሆነ ቶሎ ላክልኝ እንጂ የሚል ከአገር ቤት የተላከ መልእክት እያነበበ ተክዟል። ሌላው ግድግዳው ላይ በተንጠለጠለው ቲቪ ላይ የሚተላለፍ የአሜሪካ እግር ኳስ እየተመለከተ ምድር ቀቦታል። የአሜሪካ እግር ኳስ ቢሏችሁ እንደ ዋናው እግር ኳስ እንዳይመስላችሁ። አንድ ጠብዳል ጥቁር ሙልሙል ኳስ ይዞ ይሮጣል። ሌላው አሳዶ ይደርስበትና ዘርጥጦ ይጥለዋል። ለኔ ይሄ ጨዋታ ሳይሆን ህጋዊ ቅና ያለው አምባጓሮ ነው። በዚህ መሃል ዘፋኙ ከኔ ጋር ናችሁ እያለ አስሬ ቢጣራ ማንንም ተጉዳይ አልጣፈው። ለመመድ ላይ ያለ ይመስል ለራሱ ዘፍኖ ወረደ። ስላሳዘነኝ ባንኮኒውን እንደ መቋሚያ ተደግፌ በጥሞና አዳመጥኩት። ድምፁ ከዛፍ ላይ አምፖል ያረግፋል። ቢሆንም ዘፈኑን አለቅጥ ያስረዝመዋል። የሱን የሱዳን ዘፈን ታግሶ መጨረስ ሱዳንን በእግር እንደማቋረጥ ነው። ጥግ ላይ ስመጥሩ ኮሜዲያን ከበበገዳ ተቀምጧል። ወንበርስ ቢያጠገው ተሰየው ራት ጋብዘኛል ብዬ ስጠብቅ ከራት ጋር የተያያዘ ገጠመኝ ጋበዘኝ። ከበበገዳ ጎረምሳ ያለ የለቅሶ ቤት ራት አመልጦም ነበር። እንዲያውም እንዲያባላኝ ይያለ ቃሪያ በክሱ ይዞር ነበር። አንድ ቀን ለቅሶ ላይ ታዲያ ራስ ይቀርብ ከበበው ከቤቱ ይዞ የመጣውን ቃሪያ ከኪሱ አውጥቶ ቆርሸም ሲያድርግ የተመለከተ የሰፈር ልጅ ወደ አሳላፊዎቹ ያጨበጨበ እዚህ ጋር ቃሪያ አልደረሰኝም ብሎ ጮኸ። አለፍ ብሎ የጃንሆይ አምባሳደር ዘውዴ ረታና ያሬድ ጥበቡ ቁጭ ብለዋል። ያሬድ ጥበቡ ተራራዎችን ያንቀጠቀጠ ትውልድ ሲሆን ዘውዴ ተንቀጠቀጠው ተራራ ነው። አሁን ድማሚቱና ተራራው በአንድ ጠረጴዛ ዙሪያ ተቀምጠው ሳያቸው ገረመኝ። ከማጅራቴ አከባቢ ልትጽፍ ነው የመጣው አይደል የሚል የሽክሽክታ ሰማ። ወይን ሸትናት ባለፈው አመት ከባህላዊ ቡድናችን ጋር ስትመጣ ኮኮብ ድምጻይ ነበረች። አሁን እዚሁ ቀርታ ኮኮብ አስተናጋጅ ሆናለች። አብንጫዋ ላይ የወርቅ ቡግሬ መሰለ ሎቲ ለጥፋለች። እዚህ አገር ሴቶች ሎቲ የሚያንጠለጥሉበት ጆሮአቸው ላይ ሳይሆን አፍንጫቸው ላይ ነው። ስለወይን እሸት በሌላ ምራፍ ተርክላችኋል። በሩ አጠገብ ተኬን አየሁት። ተኬ በደርግ ዘመን ካይሮ ላይ ከጠፋው የብሔራዊ ቡድናችን ገንዘብ ያጅ ነበር። ኢትዮጵያ ከግብጽ ጋር ባደረገችው ግጥሚያ ዋቴማ ላይ በረኛውን ጨምሮ ብዙ ተጫዋቾች ስለኮበለሉ እሱ የበረኛውን ቦታ ተክቶ ተሰልፏል። ከተቃራኒ ቡድን የተነጋችሁን ኳስ ወደ እርሱ አቅጣጫ ስትመጣ በገንዘብ ቆጠራው ለምዶበት ጣቱን በመላሱ ያጣቀሰ ሲርበደበድ 17 ጎል ገብቶበታል። ምንጭ የርነቃቸው ተሰማ ሪፖርት። ታከ ጉዳዩ ሲነሳበት ያማረራል። የውለታ ቢስ ህዝብ የገባብኝን 17 ጎል እንጂ ያዳንኩትን 700 ጎል አልቆጠረልኝም ይላል። ከአገር ወጥቶ መቅረት አሳብ ፍጹም አልነበረውም። ይሁን እንጂ የነን ሽንፈት ይዞ ጓድ መንግስቱ ፊት መቆም የሚያመጣውን ነገር አስቦ በዛው ነቀው። አሁን በሩ አጠገብ ቁጭ ብሎ ብሉሙን ቢራ ይጠጣል። የቢራ ጠርሙሱን ሲቀርብለት በጥርሱ ከፍቶ ቆርኪውን ጠረጴዛ ላይ ተፋ። ቢራ መክፈቻ ቢቀርብለትም ተጠቅሞበት አያውቅም። እግዚአብሔር መንጋጋን የፈጠረው ሲርባ አጥንት እንድትቆረጥምበት ሲጣባ የቢራ ጠርሙስ እንድትከፍትበት ነው ይላል። አሜሪካ ፍሬሽ ለሆነ ሰው ኑሮ ምክር እስከ መቃብር ነው።
Ma tu la potrallo. Se vuoi te non mai credo.
ጤና ይስጥልኝ አድማጮቻችን፣ ይህ የምታዳምጡት የኢትዮጵያ ድምፅ ሬዲዮ ነው። እንግዲህ እስካሁን ባለን ሰዓት አጠራጠር ያሉ ፕሮግራሞቻችን አሰምተን ወደ እናንተ ተመልሰናል። እንግዲህ ካሁን በኋላ መግቢያችን ላይ እንዳልነው በዚሁ በስቶክሆልም በዋና በከተማችን በስቶክሆልም ስዊድን ደብረ ሰላም መድኃኔዓለም ቤተ ክርስቲያን አዘጋጅነት የ20ኛው የአውሮፓ መንፈሳዊ ጉባኤ ያው በስዊድን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የደብረ ሰላም መድኃኔዓለም መንበረ ጵጵስና እንግዲህ ጋር በመተባበር አዘጋጅቶት ነበርና ላለፉት ሁለት ቀናቶች በጣም ትልቅና ደማቅ ዝግጅትን አዘጋጅቶ ነበረ። ዛሬ የመጨረሻ ቀኑ ነው የሚሆነውና በሱ ዙሪያ እሱን በተመለከተ ከዚህ ቀደም አዘጋጆቹን በዚህ ሬዲዮ ጣቢያችን አስገብተን ሐሳብ እንዲሰጡ ስለ ዝግጅቱ ሁኔታ ያላቸውን ሐሳብና ምን ይመስላል የሚለውን ነገር በዝርዝር አስረድተውን ነበረ። ፕሮግራሙም እንዳለቀ ይሄ ጉባኤም እንዳለቀ ወይም አጠናቀቂያ ላይ ምን ይመስል ነበር የሚለውን ደግሞ ከነሱ ጋርም እንደምንወያይ ቃል ገብተን በተለያየው መሰረት ዛሬ እነሱ እናገኛለን። ግን በሳለፍነው ሁለት ቀኖች የነበረው ሁኔታ ምን ይመስላል የሚለውን እስኪ እነሱ እስከሚገቡና እስከምናየው ድረስ ዘውዱ፣ ምን ታዘብክ? ምን አየህ? እንዴት ነበረ ፕሮግራሙ የሚለውን እስቲ በተወሰነ ሐሳብ ብትሰጥበት እንግዶቻችን እስከሚገቡልን አየር ላይ።
አዎ፣ እኔ እንኳን በአካል ቦታውን ባልገኝ በተለያዩ የሶሻል ሚዲያዎች ላይ ስከታተል ነበር፣ ላይቭ የሚስተላለፉም ነበሩና ዝግጅቱ በጣም ደስ ይላል። ለሃያኛ ጊዜ ነው የሚከበረው በመላ አውሮፓ እና ያለው የመመኑ የሃይማኖቱን እንዴት ስርዓቱን እንዴት እንደሚያስከብር ሃይማኖቱን እንዴት እንደሚከታተል ለሃይማኖቱ ያለው ፍቅር በጣም ደስ ይላል። ሌላ ደግሞ ህዝብ ከተለያየ ሀገሮች ከኖርዌይ ከአካባቢ ዙሪያ ካሉ ሀገሮች ከፊንላንድ ከተለያየ ቦታዎች የመጡ እንግዶችም አሉ። እነሱም በመንፈሳዊ ቦታ ላይ ሲስተናገዱም ሃይማኖታቸውንም ሲያከብሩ አይተናል እና በጣም ደስ የሚል ዝግጅት ነው። ዛሬ 3ኛ ቀኑን ይዟል ይሄ ዝግጅት እና መመኑ ከዛው ሳይል ላይ በመስተንግዶም በተለያዩ ስራዎች ቹንም ቤተክርስቲያን አገልጋዮችም መንፈሳዮችም ሁሉም በአንድ ላይ ሆነው ዝግጅቱ በቀና መንገድ እንዲካሄድ ትራት ሲያደርጉ ነበርና በጣም የሚመሰገን ስራ ነው እየሰሩ ያሉትና በጣም ደስ ይላል። ይሄንንም አስመልክቶ ዛሬ ከቤተክርስቲያኑ አንዳንድ ሰዎች እንዲሁም የቤተክርስቲያን አገልጋዮችንና ሌሎም የሚመለከታቸው ወገኖችን ከደቂቃዎች በኋላ ኢንተርቪው እናደርጋለንና አድማጮቻችን ይሄንንም እንዲከታተሉ እንጋብዛለን።
አድማጮቻችን እንግዲህ በመግቢያው ፕሮግራማችን ላይ እንደገለጽንላችሁ አሁን አንድ ትልቅ እንግዳ አለን። የዛሬው እንግዳችን መላከ መዊ ይባላሉ። የአውሮፓ ሀገረ ስብከት አስተዳደር ናቸው። ከሳቸው ጋር ሰሞኑን ስዊድን ውስጥ ለሚካሄደው ታላቅ መንፈሳዊ ስብሰባ አጠር ያሉ ውይይቶችን እናደርጋለን። ጤና ይስጥልኝ ጥሪያችንን አክብረው በዚች ሬዲዮ ላይ ለአድማጮቻችን ስለ መንፈሳዊ ስብሰባው ገለጻ ሊያደርጉልን ፈቃደኛ በመሆኑ እጅግ በጣም አመሰግኖታለሁ። በቅድሚያ እስቲ ወደ ጥያቄ ልግባና፣ በቅድሚያ ይሄንን የመንፈሳዊ ስብሰባ እንዴት አገኙት እርስዎ?
ሰሞኑን በዚህ በስዊድን አገር በስቶክሆልም ከተማ በመንበረ ጵጵስናው በደብረ ሰላም መድኃኔዓለም ቤተ ክርስቲያን ሶስት ታላላቅ ጉዳዮች ነው የተከናወኑት። አንደኛው የአውሮፓና የአፍሪካ ሀገረ ስብከት የያጥያተ ክርስቲያናት የተሰበሰቡበት አመታዊ ስብሰባ በ13 ያለፈው አሙስለት የአንድ ቀን ስብሰባ ተደርጓል። ሁለተኛው ደግሞ በየአመቱ የሚደረገው 20ኛው የአውሮፓ መንፈሳዊ ጉባኤ እንደዚሁ ካርብ ጀምሮ እስከ ዛሬ ድረስ ለሶስት ቀናት በተከታታይ እየተከናወነ ይገኛል። ሶስተኛው ደግሞ በዛሬው ዕለት የተከናወነው የሲመተ ኤጲስቆጶስነት ስርዓት ነው። እናነኚ ስራ ሶስቱም የቤተክርስቲያናችን አንድነት፣ የቤተክርስቲያናችን እድገት፣ የመመናንን ህብረት፣ የወንጌልን መስፋፋት አጠናክሮ ለማስኬድ የነበረውን የአባቶቻችን አንድነት ወደ ቀደመ ክብሩ ወደ አባቶቻችን አንድነታችን ለመመለስ የሰራንበትና ያገለገልንበት ትልቅ መንፈሳዊ አገልግሎት ነበር እና ለቤተክርስቲያናችንም ለሀገራችንም ጥሩ እምርታ የሰጠ ከሩቅም ከቅርብም በተለያየ ምክንያት ያሉ ክርስቲያኖች በአንድነት ተሰብስበው እግዚአብሔርን ያመሰግኑበትና ለሀገራችን ለኢትዮጵያም ለቤተክርስቲያናችንም ለኢትዮጵያውያንም እግዚአብሔርን በጸሎት የተጠየቀበት መልካም አጋጣሚ ነበርና ጥሩ ስብሰባ እንደሆነ ነው የሚሰማኝ። ይሄ ነው እንግዲህ ባጭሩ።
እንዴት ነው አሁን ሲናገሩ የኤጲስቆጶሳት ያሉ መስለን ከተሳሳትኩ ያርሙኝ፣ ምንድነው ይሄ ሹመት ውስጥ እንደው ባጭሩ ገለጻ ያረጉልን?
ይሄ የኤጲስቆጶስ ሹመት ማይረግ ዛሬ እዚህ ተከራወለው ለነገሩ ባለፈው አመት የኤጲስቆጶሳት ሹመት በአሜሪካ ሀገር ተደርጎ ነበር። ብዙ ቆሞሳት ከአለም ዙሪያ እንደየስራ ፍሬያቸውና እንደየክህሎታቸው በየአጥቢያ ቤተክርስቲያናቸው በሚመናና ቤተክርስቲያን ተወክለው የአስመራጭ ኮሚቴ ቅዱስ ሲኖዶ አሰይሞ በብፁዕ አቡነ ኤልያስ ሰብሳቢነት ስራውን አከናውኖ መመዘኛውንና መስፈርቱን ያሟሉ 8 ኤጲስቆጶስ 8 መነኮሳት ተመርጠው ለቅዱስ ሲኖዶስ ቀርበው ቅዱስ ሲኖዶስ እንዳለ 8ቱን ተቀብሎ ቅዱስ ፓትርያርኩም 8ቱን ተቀብለው ተወስኖ ስርዓተ ሲመቱ ሰኔ 12 ቀን 2008 ያለፈው አመት ማለት ነው በእኛ አቆጣጠር በካሊፎርኒያ ሀገረ ስብከት በኦክላንድ ደብረ መድኃኒት መድኃኔዓለም ቤተክርስቲያን ተፈጽሟል። ከዚህ ከ8ቱ መካከል ግን አንደኛው በዚህ አውሮፓ ስዊድን አውሮፓ ኖርዌይ የሚገኙት አባ ሀብተ ማርያም የሚባሉት ቆሞስ፣ ሁለተኛ ደግሞ በአፍሪካ ዩጋንዳ የሚገኙ አንድ አባ አብይ የሚባሉ በቪዛ ምክንያት ወደ ስርዓተ ሲመቱ ሳይሄዱ ቀርተው ስለነበረ ምርጫው ፈቃዱ ሁሉ ያለቀው ያለፈው አመት ነው። ነገር ግን እነዚህን በቪዛ ምክንያት ወደዛ መሄድ ያልቻሉት የቤተ ክርስቲያን ቀኖና ስለሚፈቅድና ባሉበት ጳጳሳት በሲኖዶሱ ውሳኔ በፓትርያርኩ ፈቃድ ሂደው መሾም የሚችሉ መሆኑን የሚያዝ ስለሆነ ዛሬ የተከናወነው በዚህ በደብረ ሰላም መድኃኔዓለም ስቶኮል ባለፈው ተመርጠው ከቀሩት አንደኛው አባት በኖሮ የነበሩት የእሳቸው ስርዓተ ኤጲስቆጶስነት ነው ዛሬ የተፈጸመው።
መላከመዊ እንደሰማነው ከሆነ ሰሞኑን ቅዱስ ሲኖዶሱ በብፁዕ አቡነ መርቆሪዮስ የሚመራው ቅዱስ ሲኖዶስ መግለጫ አውጥቷል የሚል ዜና ሰምተናል። እንደው አጥር አድርገው ይሄ ነገር እውነት ከሆነና ምንድነው መግለጫው ቢያስረዱን?
አዎ ባለፈው በቋሚ ሲኖዶስ አማካኝነት አንድ መግለጫ ወጥቶ ተላልፏል። አዎ እሱ ምንድነው የቀኖና ቤተክርስቲያን መጣስ አልፎ አልፎ እየተከሰተ ስለታየ ያንን ቀኖና ለማስጠበቅ የወጣ መግለጫ ነው። እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቀኖና አላት፣ ሕግ አላት፣ የምትመራው በዚህ ሕግና ቀኖና ነው። አሁን በስደት በአሜሪካን ሀገር የሚገኘው ሕጋዊ ቅዱስ ሲኖዶስን የተሰደደበት ዋናው ዓላማ ቀኖና ቤተክርስቲያን ፈረሰ፣ ስርዓት ተጣሰ ብሎ ነው። ቀኖና ፈረሰ፣ ስርዓት ተጣሰ ብሎ የተሰደደው ሲኖዶስ በተሰደደበት ሀገረ ስብከት ደግሞ እንዲህ አይነቱ የቀኖና መጣስ ሲገጥም አላማውንም የሚነካ ስለሆነ ለዛ ነው ያ መግለጫ የወጣውና አንዳንድ አባቶች በማወቅም ይሁን ባለማወቅ ቀኖና ቤተክርስቲያን በመጣስ ወደ ሌላው ሀገረ ስብከት እየሄዱ በተለይም በዚህ በአውሮፓ በስዊዘርላንድ በጀርመን በዚህ በስዊድን ቀኖና እየተጣሰ ስለተገኘ ያን ቀኖና ለማስመለስ ከዚህ እንዲታቀቡ የሀገረ ስብከቱ ሊቀጳጳስ ሳይፈቅድ መሄድ ህጉ ስለማይፈቅድ መሄድን ሲፈልጉ የሀገረ ስብከቱን ጳጳስ እየተነገሩ እንዲሄዱ ያንን ለማስጠበቅ የወጣ መግለጫ ነው።
በመጨረሻ እንግዲህ እርስዎ ከጀርመን ፍራንክፈርት እንደሆኑና የሀገረ የአውሮፓ ሀገረ ስብረት ሀገረ ስብከቱ አስተዳደር አባል ወይም አመራር አባል እንደሆኑ እናውቃለን። እዚህ ስዊድን ውስጥ ያዩት የኢትዮጵያኖቹን በቤተክርስቲያኖቻቸው አካባቢ መሰባሰብ እንደሰማነው ብዙ ኢትዮጵያኖች ነው የተገኙት። እንዴት አዩት? በሃይማኖታቸውን ይዘው ኢትዮጵያኖች መሰባሰባቸውን ከዚያም አልፎ ደግሞ በአጠቃላይ የኢትዮጵያዊውን መሰባሰብ በኢትዮጵያዊነቱ በሃይማኖት ብቻ ሳይሆን በኢትዮጵያዊነቱ መሰባሰቡን ቤተክርስቲያን ቤተክህነት እንዴት ታይዋለች? እርሶስ እንዴት ያዩታል?
በእውነት አሁን በዚህ ሰሞን ቅድም በመግቢያው እንዳልኩት የተከናወኑት ጉዳዮች ሁሉ ተናግቶ የነበረውን አንድነታችን የሚጠግን እንደው መቼ እንደተነጠቅን መቼ እንደተዘረፍን የማናውቀውን እውነተኛውን ያባቶቻችን ሰላም ወደ ቀደመ ክብሩ ለማምጣት ምልክት የሚያሳይ በኢትዮጵያዊነታችንም በአንድነታችንም በማንነታችንም ዙሪያ ያለውን ዘርፈ ብዙ ችግር በመጠኑም ቢሆን ሰብሮ ብቅ ያለ ነገር ስለሆነ በጣም እንዲህ አይነቱ ነገር የበለጠ ማበረታታትና ማስፋፋት እንዳለብን የተገነዘብ ነው። ደግሞ የተሰባሰበውም በዚህ ቦታ ሰሞኑን ይሄ የገሌ ሳይል ይሄ የውስጥ ሳይባል ሁሉም የእግዚአብሔርን ቃል ለመስማት አንድነታችን ለማጠናከር በቅንነትና በእውነት በሞራል የተሰባሰብንበት ስለነበረ በጣም ተስፋ ሰጪ ነው ላለው። ሌላው ግን ለወደፊቱም ከመለያየት እርስ በርስ ከመጠላለፍ ከመካሰስ ያገኘነው ምንም ነገር ስለሌለ ለብዙ ዓመት በዚህ መንገድ ተጉዘን ዜሮ ኪሳራ ውስጥ ስለሆነ የገባ ነው የሚያዋጣን በሀገራችንም ዙሪያ በቤተክርስቲያናችንም ዙሪያ በታሪካችንም ዙሪያ በማንነታችንም ዙሪያ አንድነታችን አጠናክረን ሰላማችን መልሰን ተቻችለን ተግባብተን ሀገራችንን ቤተክርስቲያናችንን ታሪካችንን መታደግ ስላለብን ሁሉም ኢትዮጵያዊ በእምነት በዘር በቋንቋ ሳንከፋፈል ምርጫም ስለሌለን ወደ አንድነታችንን መጥተን አገራችንን ቤተክርስቲያናችንን እንድንታደግ በዚህ አጋጣሚ ጥሪዬን አስተላልፋለሁ። በመጨረሻም እንዲህ አይነቱ የአንድነት ጉባኤ የአንድነት ስራ በእውነት እግዚአብሔር ቢፈቅድልን ያበጠው ፈርጦ የጎበጠው ተቃንቶ የጠመመው ተስተካክሎ የጨለመው በርቶ የቆሸሸው ጠርቶ ህጉ ተስተካክሎ በእውነት በሀገራችን ሁላችንም አንድ ሆነን እንዲህ አይነቱ መለያየት መተላለፍ ሁሉ ጠፍቶ በስጋዊውም በመንፈሳዊውም በቤተ ክህነቱም በቤተ መንግስቱም የቀደመው አንድነታችን ተመልሶ ለማየት እግዚአብሔር ይርዳን። እግዚአብሔር ለዛ ቀን ያብቃል።
አሜን በማለት ያሁን የሰጡንን ቃል አሜን በማለት እሰናበታለሁ። መልካም ዝግጅት ይሁንላችሁ። በጥሩ ሁኔታ እንደሚፈጸም ባለሙሉ ተስፋ ነን። ጤና ይስጥልን አባታችን።
እግዚአብሔር ይስጥልኝ እኔ ወንድም፣ አንተንም እግዚአብሔር ይባርክ፣ ስራችሁን ይባርክላችሁ።
አሜን።
ነሽ ወጋናው የዓለም ሰንደቅ ያሰቀላል ሆዴ የሰላም የፍቅር አንቺ ነሽ ምልክት ያሳያል የሰላም የፍቅር አንቺ ነሽ ምልክት ያሳያል ሆዴ
እንደምናረፈዳችሁ አድማጮቻችን ከረፋዶ 11 ሰዓት ሆነ ከኢትዮጵያ ድምጽ ሬዲዮ የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። ከፍተኛ መጠን ያለው ግብር እንዲከፍሉ የተጠየቁ ነጋዴዎች ተቃውሟቸውን በስብሰባ ቦታዎች ከመግለጽ አልፎ ወደ አደባባይ በመውጣት በማሰማት ላይ መሆናቸውን ምንጮች ገልጸዋል። በአምቦ ባለፈው ሙስ በተነሳው ተቃውሞ ማኪኖች ተቃጠሉና የተሰባበሩ ሲሆን በመስራቅ ሀረርጌ ደግሞ ከአራት ቀናት በፊት የተጀመረው ተቃውሞ እስከዛሬም ቀጥሎ ውሏል። በፈዲስ ጭሮ አሰበተፈሬ መታወረዳና ሌሎችን በርካታ ወረዳዎች ተቃውሞ መደረጉ ተዘግቧል። በወልቂጤ ሰሞኑንም ውጥረቱ ሰፍኖ መክረሙም ተዘግቧል። ባህረር የሚገኙ ነጋዴዎችም እንዲሁ ቅሬታቸውን በማሰማት ላይ ሲሆኑ በተለይ የባጃጅ አሽከርካሪዎች ቀድሞ ከሚከፍሉት 5 ጥፍ እንዲከፍሉ መጠየቃቸው የሚቀበሉት አልሆነም። የገዢው ፓርቲ ካድሬዎች የተነሳ ላለው ተቃውሞ የሚሰጡት ምላሽ እርስ በርስ የሚጋጭ ነው የሚሉት ነጋዴዎች አንዳንዶች የምትችሉትን ክፈሉና ተከራከሩ ሲሉ፣ ሌሎች ደግሞ በቃዎቻቸው ላይ የዋጋ ጭማሪ እንዲያደርጉ ይመክሯቸዋል። ከተለያዩ ባለስልጣናት የሚያገኙት እርስ በርስ የሚጣረስ መልስ ነጋዴዎችን ግራ እያጋባ መሆኑ ሲነገር፣ በመላው ሀገሪቱ የሚታየው ንግድ እንቅስቃሴ በተዳከመበት በዚህ ወቅት ነጋዴዎች የተጋነነ ግብር እንዲከፍሉ መደረጉ ወቅቱን ያላገናዘበ ነው የሚሉ አስተያየቶች በሰፊው የተሰሙ ናቸው። በኢትዮጵያ ተከሰተው የረሃብ አደጋ ወደ አስጊ ደረጃ መሸጋገሩንና በረሃብ ምክንያት ባለፈው ወር በሶማሌ ክልል በዶሎ ዞን 68 ታዳጊ ህጻናት መሞታቸውን ድንበር የለሽ ሐኪሞች ቡድን አስታወቀ። በክልሉ ከድርቁ በተጨማሪ ተደጋጋሚ የጎርፍ አደጋዎች በመከሰታቸው የረድኤት ስራውን ይበልጥ ውስብስብ አድርጎታል ብሏል። በድንበር የለሽ ሐኪሞች ቡድን በቀጠናው ላለፉት 12 ዓመታት በረድኤት አገልግሎት ስራ ላይ ተሰማሩ ቢሆንም እንደ ዘንድሮ አይነት አደገኛ የረሃብ አደጋ ተከስቶ እንደማያውቅ በሪፖርታቸው አስታውቀዋል። በመላው ዓለም እድሜያቸው ከ5 ዓመት በታች የሆኑ ህጻናት የረሃብ ተጋላጭ የመሆን እድላቸው ሰፊ ሲሆን የተመጣጠነ ምግብ ጥረትና የበሽታ ተጋላጭነታቸው ይጨምራል ሲሉ በድንበር የለሽ ሐኪሞች ቡድን የቀጠና አስተባባሪ ታራን ወይል አስታውቀዋል። ካለፈው ዓመት ጀምሮ በሶማሌ ክልል የተከሰተው የድርቅ አደጋ በመጪዎቹ ወራት ውስጥ በይበልጥ እየከፋ ሊመጣ ይችላል ተብሎም ተሰግቷል። በአጠቃላይ በምስራቅ አፍሪካ ረሃቡ አድማሱን እያሰፋ የመጣ ሲሆን በተለይ በኢትዮጵያና በኬንያ የዝናቡ መጠን ከ70% በታች እንደሚቀንስ የአየር ትንበያ ባለሙያዎች አስታውቀዋል። በአጠቃላይ በምስራቅ አፍሪካ ባለፉት 36 ዓመታት ውስጥ እንደዚህ አይነት አናሳ የዝናብ መጠን ተከስቶ አያውቅም። አርብቶ አደሮች በድርቁ ምክንያት ዝናብ ባለመኖሩ የቤት እንስሳቶቻቸው እየሞቱባቸው እንደሆነ ተዘግቧል። በዓለም አቀፍ ደረጃ በዩኒስኮ የዓለም ቅርስ ሆኖ የተመዘገበው የጣና ሐይቅ በእንቦጭ አረም መስፋፋት ምክንያት የመጥፋት አደጋ እንደተደቀነበት ተዘግቧል። ከዚህም ባልተናነሰ ግን በባህር ዳር ከተማና በሐይቁ ዙሪያ የሚገኙ አገልግሎትና መንግስታዊ ተቋማት ወደ ሐይቁ የሚለቁት ፍሳሽ ችግሩን እንዳባባሰው በተለይ ምንጮች ገልጸዋል። ከአማራ ክልል ምክር ቤት ህንጻ፣ ከመስተዳድሩ የዘርፍ ቢሮዎች፣ ከ3000 በላይ ታሳሪዎችን ከሚይዘው ወይን ቤት፣ ፖሊቴክኒክን ጨምሮ ከባህር ዳር ዩኒቨርሲቲዎች የሚወጡ ፍሳሾች የሐይቁን ደህንነት በከፍተኛ ሁኔታ እየጎዱት መሆኑንም ለማወቅ ተችሏል። ከነዚህ መንግስታዊ ተቋማት በተጨማሪ በባህር ዳር ዙሪያ የሚገኙ የሼህ መሐመድ አላሙዲን ንብረት የሆኑት የጣናና አቫንት ሪዞርት ሆቴል፣ የወይዘሮ ትልቅ ሰው ገዳሙ ንብረት የሆነው ግራንድ ሆቴል፣ የአቶ ጠብቀው ባሌ ንብረት የሆነው ፓፒረስ ሆቴል፣ ሆምላንድ ሆቴልና ከአገልግሎት መስጫ ተቋማት የሚወጣ መጸዳጃ ቤት እንዲሁም ሌሎች የቆሻሻ ፍሳሾች ሐይቁን ለብክለት እየዳረጉት መሆኑን ምንጮች ገልጸዋል። የክልሉ ኦዲተር መስሪያ ቤት ለክልሉ ምክር ቤት 6ኛ መደበኛ ጉባኤ ባቀረበው ሪፖርት
ባህር ዳር ከተማ የሚገኙ ሆቴሎች መጸዳጃ ቤት ቆሻሻን ከፍሳሽ ማስወገጃ ቦይ ጋር በማገናኘት የጣና ሐይቅን የአባይ ወንዝን እየበከለ መሆኑን ገልጿል። ባለቤቶቹ ከድርጊታቸው እንዲቆጠቡ ተደጋግሞ ቢጠየቁም ተጨማሪ እንቅስቃሴ ለማድረጋቸውን የዋና ኦዲተሩ ሪፖርት ያመለክታል። ይበን ዲ እንዳለ ከመንግስታዊውና አገልግሎት መስጫ ተቋማት የሚወጣ ፍሳሽ የሚይዛቸው እንደ ፎስፌትና ናይትሬት የመሳሰሉ ኬሚካሎች በጣና ሐይቅ ላይ አደጋ ለጋረጠ የእንቦጭ አረም መስፋፋት ምቹ ሁኔታ መፍጠሩንም ባለሙያዎች ይናገራሉ። የእንቦጭ አረም ከቆሻሻ የሚወጣው ፎስፌትና ናይትሬት እየተመገበ እንደሚስፋፋ በመገለጹ በስፋቱ 3350 ሄክታር ከሚሆነው አጠቃላይ የጣና ሐይቅ ገጽታ 50 ሄክታር ያህሉ በእንቦጭ አረም እንደተወረረ ባለሙያዎች አረጋግጠዋል። በዚሁም ሳቢያ የጣና ሐይቅ ህልውና አደጋ ላይ መውደቁ ብዙዎቹን እያሳሰበ ይገኛል። ሐምሌ 5 የወልቃይት የአማራ ማንነት ይከበር በሚል መነሻ የተጀመረው ህዝባዊ እንቅስቃሴ ወደ አጠቃላይ የመብትና የእኩልነት ጥያቄው ተሸጋግሮ በሰሜን በደቡብ እንዲሁም አጠቃላይ በጎንደርና በጎጃም እንዲሁም በአዊ ዞን ከፍተኛ የህዝብ ለውጥ እንቅስቃሴዎች መደረጋቸው የሚታወስ ሲሆን አመጹ የተጀመረበት ቀን ለመዘከር የተለያዩ እንቅስቃሴዎች በመደረግ ላይ ናቸው። የህዝባዊ አመጽ የስርዓቱን ህልውና አደጋ ላይ መጠሉን ተከትሎ አገዛዙ አመቱን በሙሉ ሀገሪቱን በአስቸኳይ ጊዜ አዋጅና በወታደራዊ አገዛዝ ለመግዛት ተገዷል። የጎንደር ከተማ ህዝብ ቀኑን በቤተክርስቲያን በመገኘት የሻማ ስነ ስርዓት በማድረግ ዘክሯል። ወታደሮች የባዴና የዋት የደህንነት አባላትን ሲቪል በመልበስ ሲንቀሳቀሱ መዋላቸው ተዘግቧል። በአቦ ቤተክርስቲያን አርማ የሌለው የኢትዮጵያ ባንዲራ እንደተሰቀለ ወታደሮች ሲያወርዱ ህዝቡ ተቃውሞውን አሰምቷል። ቀኑ በማህበራዊ ሚዲያዎችም የታሰበ ሲሆን የወልቃይት ማንነት አስተባባሪ ኮሚቴ ሰብሳቢ የነበሩት ኮሎኔል ደመቀ ዘውዱን ለመያዝ ከትግራይ ክልል የመጡ ታጣቂዎች ከደህንነት አባላትና ከአጋዜ ወታደሮች ጋር በመሆን ኮሎኔሉን አፍለው ለመውሰድ ያደረጉት ሙከራ በህዝቡ ተሳትፎ መክሸፉ ይታወቃል። በመጨረሻም የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ምክትል ሊቀመንበር አቶ በቀለ ገርባ የተከሰሱበትን የሽብር ክስ ወደ ተራ ወንጀለኝነት እንዲቀየር የፌዴራሉ ከፍተኛ ፍርድ ቤት ወስኗል። ፍርድ ቤቱ በሽብር ወንጀል ከተከሰሱት 22 የተቃዋሚ የፖለቲካ አባላትና አስተባባሪዎች መካከል 17ቱ እንዲከላከሉ የጥፋተኝነት ውሳኔ አሳልፎባቸዋል። 5 ተጠርጣሪዎች ደግሞ በነጻ እንዲለቀቁ ፍርድ ቤቱ ወስኗል። ፍርድ ቤቱ በቀጥታ በሽብር ወንጀል ተሳትፏል ተብለው ተከሰው ከነበሩት መካከል ጉርሜሳ አያና፣ ደጀኔ ጣፋ፣ አዲሱ ቡላላ፣ አብላታ ነጋሽ፣ ገላና ነገራ፣ ጌቱ ግርማ፣ በየነ ረዳና ተስፋይ ሊበን በሽብርተኛ ድርጅት ውስጥ በመሳተፍ ወደሚል ተቀይሮ በአዋጅ አንቀጽ 3 ወደ አንቀጽ 7 ንዑስ ቁጥር 1 ተቀይሮ ይከራከሩ ሲል ክሳቸውን አሻሽሏል። አቶ በቀለ ገርባ ላይ የቀረበው ማስረጃ የሽብር ወንጀል የማያቋቁም ስላልሆነ ከጸረ ሽብር አዋጅ ወጥቶ በወንጀለኛ መቅጫ ሕጉ አንቀጽ 257 ሀ ስር የተሰናዳ ግዙፍ ያልሆነ የመሰናዳት መገፋፋት ክስ ተቀይሮ እንዲከላከሉ ተወስኗል። የሳምንቱ አበይት ዜናዎች በዚሁ ተጠቃለዋል። መልካም ቆይታ።
Yeah.
አድማጮቻችን በዛሬው ፕሮግራማችን ወደ ሰፋ ያለውን ጊዜ የምንሰጠው ሰሞኑን ይደረጋል በተባለው የኢትዮጵያ ስፖርት ፌዴሬሽን የስፖርት ዝግጅት ላይ ያለውን ሁኔታ በተመለከተ ከተለያዩ አገሮች የማናደርገውን ውይይት ሲሆን እንግዲህ አሁን በመስመራችን ላይ ከስዊትዘርላንድ አንድ እንግዳ ገብቷል። እንግዳው ራሳቸውን እንዲያስተዋውቁ እየጋበዝኩ ሌሎችም እንግዳዎች ይገባሉ። እስከዛው ድረስ ከሳቸው ጋር ያለውን ውይይት ጀምራለሁ። አሎ ጤና ይስጥልኝ።
ጤና ይስጥልኝ አቶ አህመድ። መንገሻ አባላለሁ። አቶ መንገሻ ዳኝ ከዚህ ከስዊትዘርላንድ ነው የምኖረው።
ጤና ይስጥልኝ አቶ መንገሻ፣ በጣም እጅግ እናመሰግናለን። እንግዲህ አድማጮቻችን በመግቢያ ፕሮግራማችን ላይ እንደገለጽንላችሁ ብዙ ከተለያዩ ሀገሮች እየደወሉ ያለፈው ሳምንት የተላለፈውን ፕሮግራም በተመለከተ እኛም ማስተያየት መስጠት እንፈልጋለን ያሉ ነበሩ። ግን ባለን የጊዜ ችግር ምክንያት ቅድምም እንዳልኩት ሁለት ከአንድ ከስዊትዘርላንድ አንድ ከጀርመንና አንድ ከስዊድን እንግዶች ለማስገባት እንሞክራለን የአየር መስመራችን በሚፈቅደው መሰረት። ይሄው ነው እንግዲህ ይሄ ችግር ዛሬ የሚፈታ አይደለም። እንደሚቀጥል ባለሙሉ ተስፋነን ሶሉሽን ለመፈለጉ ችግሩ ይቀጥላል። ያንን ችግር ግን በመተባበር መፍትሄ መፈለግ አለብን እንላለን። አቶ መንገሻ እንደገባኝ ከሆነ እንዳጫወቱኝ ከሆነ አንቱ ልበል አንተ ልበል እንዲቀለን?
አረ እንግዲህ ለማንተ ባንተ እንሂድ።
በጣም ጥሩ ባንተ እንሂድ። ብዙ አመታት የኢትዮጵያን ስፖርት ፌዴሬሽን በተመለከተ ተከታትለዋል፣ አገልግለዋል፣ ሰርተዋል። ምንድነው አሁን ችግር የሚያዩበት?
መልካም አቶ አህመድ፣ እንግዲህ በመጀመሪያ እዚህኛ በውጭ ሀገር ከሀገራችን ተሰደን የምንኖር ኢትዮጵያውያኖች ከሀገራችን በመሰደዳችን ያጣነውን ብዙ ነገሮች ከባህሎቻችንም እንዲሁም ደግሞ ሴቶቻችንን በዚህ በስደት በምንኖርበት ሀገር ላይ ተሰባስበን አንድ ላይ ለማክበር እንግዲህ መልካም ሰዎች ተሰባስበው የጀመሯቸው የተለያዩ ማህበራቶች አሉ። ከነዚህ ማህበራቶች አንዱ እንደሚታወቀው የዚህ የአውሮፓ የስፖርትና የባህል ፌዴሬሽን ነው። ሶ በዚህ ማህበር ስብስብ ስም ስር ላለፉት 14 አመታት ውስጥ ክፉም ደጉም አሳልፈናል። ኢትዮጵያኖች ከተለያዩ ቦታ ላይ መጥተው ተገናኝተው ናፍቆታቸውን የሚለዋወጡበት፣ የተጠፋፉ ሰዎች የሚገናኙበት፣ በዚህ በስደት ዓለም ደግሞ የተወለዱ ልጆች እርስ በርስ የሚገናኙበትና የሀገራቸውን ባህል በተወሰነ ደረጃ ላይ እንዲያውቁ የሚደረግበት ዝግጅቶች ነበሩ። በዚህ መልኩ እንግዲህ ብዙ የተሳኩ ነገሮች ተደርገዋል። ላለፉት ጊዜያቶች ውስጥ እንግዲህ አንድ ነገር ሲኖር የተወሰኑ ድክመቶችን ቢኖሩት በዛ ደረጃ ላይ እስካሁን ደርሰናል። እንግዲህ በተለያዩ አመታቶች ውስጥ በየአመቱ በሚደረጉ ዝግጅቶች ውስጥ ዝግጅቱ በሚከናወንባቸው ከተማዎች ውስጥ የሚከናወኑ ነገሮች አሉ እና እንግዲህ የዘንድሮውን ለየት የሚያደርገው እና በተወሰነ ደረጃ ላይ ጥያቄ እንዲያስነሳ የሚያስደረገኝ እኔም በግሌ በራሴ በዚህ በጣሊያን ሮም ላይ የሚደረገው የስፖርት ውድድር ጥያቄ የሚያስነሳ ነው በብዙ መልኩ። ምክንያቱም አንደኛ እዚህ ከተለያዩ መረጃዎች ስንነሳ የኢትዮ ጣሊያን የሚባለው ቡድን በተለያዩ ግዛቶች ውስጥ የበተናቸውን ወረቀቶች ሁሉ ማስረጃጃችን ላይ የሚገኘዋለው እንጀ ላይ ይገኛል። የኢትዮ ጣሊያን ስፖርት ማህበር የሚባለው እየሰራ ያለው በአብዛኛው ከወያኔ ኤምባሲ ወይም የኢትዮጵያ ኤምባሲ ለማለት ይከብዳል፣ ይህንን ስርዓት የአፓርታይድ ስርዓት ከሚያገለግሉ የስርዓቱ አገልጋዮች ጋር አብሮ እና ከተለያዩ ከፖለቲካ ጋር ንክክ ካላቸው ወይም አገዛዙ ጋር ንክክ ካላቸው ቡድኖች ጋር የሚሰራ መሆኑ የተለያዩ ማስረጃዎች አሉ። በዚህ መሰረት እንግዲህ እኛ ተሰደን በስደት ላይ የምንገኝ ኢትዮጵያኖች የእኛ ነው፣ የግላችን ነው፣ ከሀገራችን ተሰደን እንድንሰባሰብበት ኢትዮጵያዊነታችን እንድንገልጽበት የሚያስፈልገን ማህበር የኛ ነው ካልን የኛ ማህበር እንደገና ባሰብሩንና ሀገራችን ላይ እንዳንኖር እያደረጉ ያሉ ቤተሰቦቻችንን ወገኖቻችንን እየገደሉ እየጨፈጨፉ ካሉ ወገኖች ጋር ወይም ካሉ ሰዎች ጋር በመተባበር የሚደረግ ነገር አግባብነት አለው ብዬም ስለማናምን እንዲሁም ብዙ ሰዎች በዛ ደረጃ ላይ የራሳቸው ጥያቄ ስላላቸው ይሄንን ያሁኑን የዚህን የዘንድሮን አመት ዝግጅት በተለይ ዋናው ነገር በአዘጋጆቹ ላይ እዛ አንፎከስ አድርገን የምናወራው የዚህ የአሁኑ በዚህ ዓመት የሚደረገው የአውሮፓ ፉትቦል የባህልና የስፖርት ዝግጅት በሮም ላይ በሚደረገው እና እዛ አካባቢ ላይ እየተዘጋጀ ያለውን ዝግጅት አስመልክቶ በወያኔ ወይም በአገዛዙ የተጠለፈ ነው የሚል ጽኑ አቋም አለኝ። ከዚህ በተነሳ ነው እንግዲህ ቅሬታ የሚቀርበው።
አመሰግናለሁ አቶ መንገሻ። እንግዲህ አድማጮቻችን፣ አቶ መንገሻ ከስዊዘርላንድ የትኛው ከተማ ነው? ይቅርታ፣
እኔ የምኖረው ዙሪክ ውስጥ ነው።
በጣም ጥሩ።
አሁን ዙሪክ ነው።
በጣም ጥሩ። አሁን ሌሎች ሁለት እንግዶቻችን በቃል በገባነው መሰረት አስገብተናቸዋል። ከጀርመን አቶ ወንዶሰንና ከስዊድን አቶ ሳምሶን ናቸው። እስቲ መኖራችሁን ልስማ። ሃሎ ሃሎ ሃሎ። በደንብ አይሰማም ድምጽ።
ጀርመን ፍራንክፈርት።
እስቲ ድምጹን ከፍ አድርግልኝ። እስቲ ድምጻችሁን ከፍ አድርጋችሁ ተናገሩ። በደንብ አልሰማኝም።
ሃሎ
አሁን ይሰማል። ማን ልበል?
ኦኬ፣ ሳምሶን ከስዊድን።
ጤና ይስጥልኝ አቶ ሳምሶን። ሌላው እንግዳዬ ከጀርመን
ወንደሰን እባላለሁኝ። ከጀርመን።
ጀርመን የትኛው ከተማ?
ፍራንክፈርት።
ኦኬ። ከእናንተ ቀደም ብለው አቶ መንገሻ ዳኘ ከስዊድን ገብተዋል፣ ከስዊዘርላንድ። እሱ የራሱን አቋም ተናግሯል፣ በዚህ በስፖርቱ ሁኔታ ላይ ያለውን አመለካከት። እናንተ ሰሞኑን የሚወረወሩ አስተያየቶች አሉ፣ ትችቶች አሉ። ስለ ዝግጅት ውስጥ ምንድን ነው የምትሉት? በመጀመሪያ ከውጩ ከእንግዳው ልጀምር። የስዊድን ሬዲዮ እዚሁ ስዊድን ስላለ እንግዳ አስተናጋጅንና የስዊድኑ አቶ ሳምሶን ቆየኝና እስቲ አጠር አጠር እያረጋችሁላችሁም የሰዓት እጥረት ስለሚኖር አቶ ወንዶሰን።
እንግዲህ ሁላችንም እንደምናውቀው ይሄ የአውሮፓ ስፖርት ፌስቲቫል በየአመቱ በጉጉት የምንጠብቀው ነው። ልጆች ከቤተሰቦቻቸውን ይዘው የተጠፋፉ ዘመድ ጓደኞቻቸው የሚገናኙበት ትልቅ ፌስቲቫል ነው በየአመቱ። ሆኖም ግን በዚህ አመት የተደረገው ትንሽ ለየት ያለ ሁኔታ ነው ያለው። ምንድነው ይሄም? የዚህ የባህልና የስፖርት ፌስቲቫሉ በቀጥታ የተወሰኑ ሰዎች ከኢትዮጵያ ሆነው ከወያኔ እና ከሌሎች ድርጅቶች በሚሰበሰብ ገንዘብ ዝግጅቱን ስፖንሰር እያደረጉ በማዘጋጀት ላይ ነው የሚገኙት። ይሄ ፌዴሬሽኑ በቀጥታ ከፍተኛ ችግር ውስጥ እንደገባ ጀርመን ውስጥ የሚገኙ በርካታ ቡድኖች በተደጋጋሚ ጥረት አድርገው ነበር ይህ ነገር እንዲስተካከል። ሆኖም ባለመሳካቱ በጀርመን የሚገኙት በርካታ ቡድኖች ወደ 9 አካባቢ የሚሆኑ ኦሬዲ በዚህ ዝግጅት ላይ አንገኝም ብለዋል። ይህም በመሆኑ እኛም ሁኔታዎችን አጣርተን እንደደረስንበት የወያኔ እጅ በከፍተኛ ሁኔታ የወያኔ እጅ እንዳለበት ስለተረዳን አካባቢያችን ላይ ያሉ ኢትዮጵያውያኖች በዚህ ዝግጅት እንዳይሳተፉ እና ይሄ እኛ ዝግጅት አይደለም በደም በተገኘ ገንዘብ ላይ ሄደን አንዝናናም እዛ ቦታ ላይ አንገኝም ብለን ይህን ዝግጅት ቦይኮት አድርገናል። አካባቢያችን ላይ ያሉ ህብረተሰቦችም ሆቴላቸውን እየሰረዙ ከዚህ ዝግጅት እንዲቀሩ ከፍተኛ ጥረት እየተደረገ ነው ያለው። በዚህ ሁኔታ ላይ ነው እኛ ያለ ነው። በዛና ጀርመንን በሚመስለን
እውነት ለመናገር የሚያሳዝን ነው እንደዚህ ከተደረገ። ምክንያቱም ጀርመን ቦይኮት ካደረገ ጀርመን እንግዲህ አውሮፓ ካሉት ድርጅቶች የኢትዮጵያ ስፖርት ቡድኖች መካከል ዋናውና ትልቁ ነው። ብዙ ከተሞች ጀርመን ኢትዮ ኮሎን፣ ኢትዮ ፍራንክፈርት፣ ኢትዮ በርሊን፣ ኢትዮ ምናምን፣ ኢትዮ ማአት ናችሁ። እናንተ ቦይኮት ካደረጋችሁት ጥሩ ይመስላችኋል? ይሄንን ድርጅት ሁለት መክፈል አይሆንም?
እንግዲህ ይሄ እዚህ ልክ ነው እንደተባለው ከወደ 26 27 አካባቢ ከሚሆኑት ቡድኖች 11ዱ ከጀርመን ናቸው። ከነዚህ ከ11ዱ ውስጥ 9ኙ ኦሬዲ ቦይኮት አድርገዋል። ይሄን ድርጅት ቦይኮት ማድረግ ሳይሆን ሁኔታዎች ካልተስተካከሉልን በዚህ ሁኔታ መሳተፍ አንችልም ብለው በግልጽ አሳውቀዋል። በተደጋጋሚ ጀርመን ፍራንክፈርት ላይ ስብሰባ አድርገው እንደተወያዩ አንደላቱም በሚዲያ የተከታተላችሁት ይመስለናል። ይህ ሆኖ ግን ሁኔታዎችን ማስተካከል አልቻሉም። ፌዴሬሽኑ በቀጥታ ተጠልፏል እና በዚህ ሁኔታ ላይ የጀርመን ቡድኖች አንሳተፍም ብለዋል። አይ ቲንክ ሌሎቹም ሀገሮች ይህንን ሁኔታ ተከትለው በአንድ ላይ ቢቆሙ የሚል ጥሪ ነው የምናስተላልፈው። ይሄ ዝግጅት ያለ ጀርመን ተሳትፎ ባዶ ነው እኛ አመት።
አቶ ሳምሶን
ኦኬ፣
ምን ትላለህ? ይህን ስትሰማ ትንሽ አያሳዝንህም?
እንግዲህ አይ ቲንክ ጥሎ መውጣቱ እንኳን ለእኛ ላም ማለት እኛ በዚህ ሲሉን ላለ ቡድን ማለት ነው እየተዘጋጀንበት ዝግጅት ነው ጥሩ ዘት እየተዘጋጀን ነበር እና የሰማነው ነገር በጣም አሳዝኖናል። ግን አቶ ዮሐንስም ኢንተርቪው ያደረጉትንም ሰምተናል። እኛም እንደ ሚዲያው ነው የሰማነው ማለት ነው እና እየተዘጋጀን ምንም ነገር ከነሱ የደረሰን ምንም አይነት መግለጫም ስላልነበረ ማለት ነው እና ለነሱ ሙሉ ለሙሉ ጥሎ መውጣቱ ምናልባት ኮሚቴዎቹን ተፈጽሞ መቀየር የሚቻልበት መንገድ ይኖር ጥሩ ነው እንጂ አለበለዚያ ጥሎ መውጣቱ ለነሱ ሌላ ማለት አለሚባለው ነገር ካለ ማለት ለነሱ እንትኑን መክፈት ነው የሚሆነው።
ሜዳውን መልቀቅ ነው ነው የምትሏቶ ይሆን አቶ ሳምሶ? ግን ይሄንን ችግር ታውቁ ነበር? ይሄን ችግር እንዴት ታውታላችሁ? ሌሎችም ችግሮች ተነስተዋል። ወደ ኋላ እንመጣባቸዋለን። የገንዘብ ከሰርን ማለት ብዙ ነገሮች አሉ። ግን እነዚህን ችግሮች ስዊድኖችም ታውቁ ነበር ወይስ አታውቁ ነበር? ነው ወይስ ያወቃችሁ ዶሮ ዳባ ነው ያላችሁ ልበስ ነው ያላችሁት? እንዴት ነው የእናንተ ታውቁ ነበር?
የገንዘብ ችግሩን እንግዲህ አው እነሱም ደብዳቤ ልከዋል። ትራንስፈርታን ኮሚቴ ካንቲቶች ደብዳቤ ልኮ አይተናል። ግን በማስረጃ ያየነው ነገር የለም። ያው እዛው ሆላንድ ላይ በነበረው ዝግጅት ጥሩ ገንዘብ እንደተሰበሰበ አይተናል። ግን ያቀረቡት ትራንስፈር ማለት ስራውን የሚሰራው ሆላንዳዊ ስለነበር ብዙ ስካት ከፍለናል ብዙ ብለዋል። ግን እንዳልኩ የተላለፈልን ስብሰባ ፋንቶም ተደርጎ ገብቼ ነበር በዛን ጊዜ አልተኩላይም ተሳትፈናል። ብዙ ሀገሮች አዳምጠዋል። ግን ወደ መፍትሄ የሚባል ነገር አልተሄደም። እና አይ ቲንክ እኛም እናቃለን የከሰረ የሚባለው ነገር እናቃለን። ግን በማስረጃ አይደለም የተደገፈው ለማለት ፈልጌ ነው።
እንደውም አንዳንድ ታዛቢዎች እንደሚሉት በቦታው የተገኙ ታይቶ በማይታወቅ ሁኔታ የሽንት ቤት እንኳን ቢራ ጠጥቶ ውሃ ጠጥቶ ሽንት ለመሽናት እንኳን ውሃ ሽንት ለመሽናት 2 ዩሮ እየተከፈለ እንዴት ይከስራል የሚሉ አሉ። እንዴት ታውታላችሁ?
እንግዲህ ያው ካልቀደምኩት እኔ ይሄን ነገር ገንዘብ የመሰብሰብ ሁኔታ እንግዲህ ከኔ ያለሁት በዚህ 3 አመት ነውና ከፍራንክፈርት ተጀምሮ ነበር ገንዘብ ሲሰበሰብ የነበረው። ያው እንትኑ ምንድነው ስሙ መግቢያ ሁሉ የተጀመረበት ማለት ነው። የተጀመረበት ምክንያት አውሮፓ እንትኑ ፌዴሬሽኑ ራሱን በራሱ ችሎ ለሚቀጥሉት ጊዜያቶች ራሱን እንዲያስተዳድርና ራሱ ዝግጅት እንዲያደርግ እና ለተማይችሉ ሀገሮችም እንዲደጎሙ ነበርና እኛ እንደውም ትልቅ ነገር እየጠበቅን ሌላ ተራ ያውም እርዱ ሲባል ትንሽ ያታዝናል። እና ብዙ ገንዘብ ነበር እዛ የተሰበሰበው። ግን እንዳልኩ ነው ገንዘብ እዚህ ውጭ ሀገር ማለት አውሮፓ ላይ ስንኖር የምንከፍለው ነገር ስለደረሰኝ የተያያዘ ነገር ነው የሚሆነው እና እሱ ነገር ቢቀርብ ግልጽ ሊሆን ይችል ነበር ነው።
ይሄ እንዲቀርብ የተሞከረ ሙከራ አለ ወይስ? ሶስታችሁ ለስራ አስኪያጁ ለፌዴሬሽኑ ስራ አስኪያጅ እንደነዚህ አይነት ነገሮች እንዲስተካከሉ ጥያቄ አቅርባችኋል ወይስ? ሶስታችሁ ማጠራጠር ያለ መልስ ከዛ ወደሚቀጥለው ጥያቄ ይገባሉ። ከስዊዘርላንድ ልጀምር። ስዊዘርላንድ አቶ መንገሻ።
እሺ አቶ አህመድ መልካም። እዚህ ላይ እንግዲህ እኔ የቀረብኩት ፌዴሬሽኑን ወክዬ ወይም የሆነ አንድ ስፖርት ቡድን ወክዬ አይደለም። ስለዚህ በግሌ እንደ አንድ ኢትዮጵያዊ ላለፉት 14 ዓመታት ኮንሰልት የሚያደርገኝና የራሴን ማስተዋጽኦም ሆነ የተለያዩ ነገሮችን የማድረግ እንደመሆኑ መጠን ነው አሁን እዚህ ቦታ ላይ የምናገረው። ባለኝ መረጃ መሰረት እንግዲህ ያው በተለያዩ ሚዲያዎች እንደተከታተልነው አሁን ወንድማችን ሳምሶን እንደተናገረው የተለያዩ ቡድኖች ቅሬታቸውን እንዳቀረቡና ወደረ ለተባለው ገንዘብ እንኳን ካሉት 27 እና 28 ከሚባሉት ቡድኖች ውስጥ 3 ቡድኖች ብቻ የተባለውን ገንዘብ እንዳስገቡ ሌሎቹ ግን እንዳላስገቡ ነው ከሚዲያ የምንሰማው። ሶ በዚህ ጉዳይ ላይ እኔ ፌዴሬሽን ውስጥ ተለቀብዬ ወይም እዚህ ከሚሰሩት ቡድኖች ጋር አብሬ ስለማልሳተፍ ብዙ መናገር አልችልም። በዲቴል ላይ በዋናነት ማተኮር የምፈልገው በዚህ የዘንድሮ ዝግጅት ላይ ለምንድን ነው ቦይኮት እንዲደረግ ወይም ደግሞ ትክክለኛ አይደለም ብለን እንድንቃወም ያደረገን የሚለው ላይ ነው ሞር መሄድ የምፈልገው። ምናልባት በሚቀጥሉ ጥያቄዎች ላይ የምታነሳቸው ከሆነ እዛ ላይ ብንሄድበት። ከዚሁ አኳያ ደግሞ አንዳንድ ሰዎች የሚያነሷቸው ነገሮች አሉ። የፖለቲካ መድረክ ካደረጓቸው ሰዎች በተለይ በዚህ ለነጻነት የሚታገሉ ወገኖችን ብቻ ፖለቲከኛ በማድረግ እነዛን ሰዎች ለማሸማቀቅና ከዛ አካባቢ ላይ እንዳይደርሱ ለማድረግ የሚደረግ ሙከራ አለ። ስለዚህ ይህን አስመልክቶ ጥያቄውን የምታነሳ ቢሆን በዚህ ላይ ሀሳብ ብንሰጥበት ደስ ይለኛል። ይሄኛው እንግዲህ
እመጣበታለሁ።
ሳምሶን
ኦኬ፣ ይሄን ጥያቄ መልስበታለሁ። በጣም አስፈላጊ ጥያቄ ነው። ምክንያቱም ሰዎችን አንዳንድ ቦታኛም እየታዘብን ነው። ሰዎችን ያሸማቀቀ ያለው ጉዳይ ምንድነው? ለህዝብ የሚታገሉ ለዲሞክራሲ፣ ለእኩልነት፣ ለአንድነት፣ ለፍቅር የሚታገሉትን ኃይሎች የፖለቲካ ተወካዮች ናቸው ወዘተ እየተባለ እንዲሸማቀቁ እየተደረገ መሆኑን እኛም እየታዘብን ነው። ወደሱ መጣበታለሁ። ሳምሶንና ወንዶሰን ግን እነዚህን ጥያቄዎች በተጨባጭ መልስ እንዲያገኙ ለማድረግ ሞክራችኋል ወይንም ሲሞከር አይታችኋል?
እንግዲህ ልግባ ወይ
አንድ አግባ አቶ ወንዶሰን።
ኦኬ ታንክ ዩ። ያው ተጠይቋል ጥያቄ፣ እዛን ጊዜ ተጠይቋል። መርዳት የምትችሉ ያው በኢኮኖሚ ምክንያት የተወሰነ የምትችሉትን ይሄን ያክል እርዱት የሚባል ነገር መጥቶ ነበር። ግን እኛ እንደ ሲቪል ለዚህ ነገር እንደውም አሸንፈን ያው መረዳት ሲኖርብን መርዳት የለብንም በሚል መልስ ሰጥተናል። ስለዚህ እኛ ምንም ነገር እንትን ምንም፣ ግን ጥያቄው ቀርቦ ጥያቄው መልስ ባላገኘበት
ወይ ባጭሩ ጥያቄውን ስታቀርቡ ሂሳቡን አወራርዱልን በኦዲተር አሳዩን ብላችሁ ስትጠይቁ ጠይቃችኋል? ከጠየቃችሁ ምንድን ነው የተሰጣችሁ መልስ?
ይቀርባል ተብሏል፣ ግን ሳይቀርብ ወደ ሮም ተይዟል።
ኦኬ፣ ያኛው ሳያልቅ ወደ ሌላው ተሄደ፣ ያኛው ጥያቄ ሳይዘጋ። ሌላው የሰማነው ዜና ምንድን ነው? እንደውም ከኮለን ይመስለኛል ኮለን ቦይኮት አድርጌ ያለው ነው የሚለው። የኮለን እንትኖች ጠይቀውን ነበር፣ በጊዜ ጥረት ምክንያት ልናስተናግዳቸው አልቻልንም። ግን ያጫወቱን ምንድን ነው ስናወያያቸው፣ ሌላው ቀርቶ እኛ እኮ ድርጅቱን አይደለም የምንፈልገው፣ ተካፋዮቹን አይደለም የምንፈልገው፣ ስሙን ብቻ ነው የምንፈልገው ያሉንም አሉ። የስራ አስኪያጅ አባሎች ያሉን አሉ። ከፍራንክፈርት ነው ከየት እንደሆነ አላውቅም፣ ከዛው ከጀርመን አካባቢ። ሌላው ወቀሳ ተዋቸው፣ ችግሩ ቢነሳም ተዋቸው፣ መምጣታቸው አይቀርም ብሎ አቶ ዮሐንስ ሊቀመንበሩ ተናግሯል። የትም አይሄዱ ይመጣሉ። የንቀት ነው እንደዚህ ከሆነ በእውነት ከሆነ እንዲህ አይነቱን ነገር ይንጸባረቅ ነበር ስራ አስኪያጅ ውስጥ። ወንዶሰን ከጀርመን
ጥያቄው ለኔ ነው። ኦኬ
አዎ ጀርመኖች
እዚህ አካባቢ ላይ እንግዲህ በተደጋጋሚ ይህን ጥያቄ አቅርበዋል። በጀርመን ውስጥ ያሉ አብዛኞቹ ቡድኖች ቅድም እንደጠቀስኩት ፍራንክፈርት ላይም ስብሰባ ተደርጎ ራሱ ሊቀመንበሩ ተገኝቶ ስብሰባ እንዳደረጉና ይሄ ነገር ግልጽ እንዲሆን ተጠይቆ ምንም ሳይስማሙ እንደተበተኑ ነው ለእኛ የተነገረን። በተደጋጋሚ ሙከራ አድርገዋል። እንደምታስታውሱት ደንሃግ ላይ አምስተርዳም የሙዚቃ ምሽቱ ላይ እንኳን ጃኬት ለማስቀመጥ በጉልበት አውልቁና አስቀምጡ እየተባለ ሰው እየከፈለ እንዲያስቀምጥ የተደረገበት ዝግጅት ነበር የነበረው። በዛ ሁኔታ ላይ ያን ሁሉ ገንዘብ አግኝተው ከስረናል ማለታቸው በራሱ ትልቅ ጥያቄ የሚያስነሳ ስለሆነ ይሄ ነገር ኦዲት ይደረግና ይቅረብ ተብሎ ተጠይቋል። ኦዲቱን ሪፖርት አላቀረቡም። ያ ምንም ባላቀረቡበት ሁኔታ ሮም ላይ ነው ጨዋታውን የወሰዱት። ሮም ላይ መሄዱ በራሱ ራሱን የቻለ ጥያቄ አለው። ከዚህ በፊት ሮም በተደረገበት ጊዜ የወያኔ ከፍተኛ እንትን የታየበት ሁኔታና ብዙ ሰዎች ተቃዋሚዎች ናቸው እየተባሉ የተገለሉበት ሁኔታ ነው የነበረው። ያ እንደ እየታወቀ ጭራሽ አገር ቤት ውስጥ ሆኖ ኑሮውን አገር ቤት ያደረገ ሰው ይህንን ዝግጅት እንዲያዘጋጅ ነው ኃላፊነት የተሰጠው እና ይሄ 100% በወያኔ እጅ የተያዘ ስለሆነ አብዛኞቹ ጀርመን ውስጥ ያሉ ቡድኖች እዚህ ዝግጅት ላይ አንሳተፍም ብለው ደጋግሞ አሳውቀዋል። ይህንን አመራሩ ማስተካከል ስላልቻለ ለዚህ እንግዲህ አሁን ላለንበት ችግር ደርሷል። እኛም ህብረተሰቡን እያስተባበረን የገዛ ነውን ትኬት እየሰረዝን ሆቴላችንን እየሰረዝን እንድንቀር አድርገናል። ከዚህ ዝግጅት ይሄ ነው ያለው በቀጥታ በእኛ አካባቢ ላይ ያለ።
ኦኬ ወደ የሚቀጥለው ጥያቄ ልግባ። በመጀመሪያ ስዊዘርላንድ ይሄን ነገር ማንሳት ፈልጋለሁ በማለት እኛም ይሄ ነገር መነሳት ያለበት በተደጋጋሚ የምናየው ኢትዮጵያኖችን እንዲሸማቀቁ ለማድረግ የሚጣር ሙከራ አለ። ስፖርትና ፖለቲካ ግንኙነት የለውም ይባላል። ኦኬ እንደሱ ከተባለ ደግሞ ለምንድን ነው በተዘዋዋሪ መንገድ ስልጣን ላይ ያለውን ኃይል የሚደግፉ ኃይሎች ሰፋ ያለ ቦታ እንዲሰጣቸው ይደረጋል? አንዳንድ ቦታ በዲሞክራቲክ ፎርሱ ወይም በተቃዋሚ በኩል ያለውን ግን ለማግለል ይሞከራል። ለምሳሌ ጣሊያን ውስጥ የኢትዮጵያ ድምጽ ሬዲዮ ራሱ ሄዶ አይቷል። ባለፈው 2012 በተደረገው ላይ ድብድብ ድረስ እስኪደረስ ድረስ እነይ ሰዓት ሌሎች የተቃዋሚ እንትኖች እንዳይገቡ በተደረገ ሙከራ። ምንድነው እንዲህ አይነቱ አካሄድ የት ነው የሚያደርሰው? በአውሮፓ እና በአሜሪካ የሚገኙ ኢትዮጵያኖች በአብዛኛው በፖለቲካ ችግር በኢኮኖሚ በተለያየ ችግር ባለው ካለው መንግስት ሸሽተው ውጭ የመጡስ ከሆኑ ድረስ እነዚህ ለመብታቸው የሚያደርጉትን ትግል በእንደዚህ አይነቱ ቦታ ላይ እንዳያሳዩ ለማድረግና በተቃራኒው የመንግስት ደጋፊ የሆኑት ብቻ የነሱን ፍላጎት ለማሟላት የሚደረግበት ምክንያት ምንድነው ብላችሁ ታስባላችሁ? የምትችሉትን አስረዱ። በመጀመሪያ አቶ መንገሻ ዳንኤል ልጀምር ከስዊዘርላንድ።
በጣም አመሰግናለሁ አህመድ። ይሄ በጣም ኢምፖርታንት የሆነ ጥያቄ ነው። በመጀመሪያ ደረጃ እኛ እዚህ በተለይ በርቀት ላይ የምንገኝ ኢትዮጵያውያኖች ወደድንም ጠላንም የተገኘ ነው በመልካም አስተዳደር ጦት፣ በዲሞክራሲ ጦትና በችግር ነው። ከማሹም ኢኮኖሚ ችግር የሚሆን የፖለቲካ ችግር ሁለቱም ሊፈጠር የሚችለው በአገሪቱ ውስጥ የተረጋጋ መንግስት አለመኖሩና ዲሞክራሲያዊ ስርዓት ባለመኖሩ ሀገሩን ትቶ የተሰደደ ማህበረሰብ ነው። ይሄ ሀገሩን ትቶ የተሰደደ ማህበረሰብ ደግሞ ቅድም መግቢያ ላይ እንደተናገርኩት በሀገር ውስጥ ያለውን ትዝታውን ሊወጣበት የሚችልበት ናፍቆቱን እንዲሁም ደግሞ ባህሉን ለልጆቹ ወይም ደግሞ ለተለያዩ ለስተኪ ትውልድ ማስተላለፍ የሚችልበት የራሱ ማህበር የግሉ የስደተኛው ማህበር ነው። ስለዚህ ጀመር በመጀመሪያ ደረጃ ከፖለቲካ ነፃ የሚባል ማህበር የለም፣ ሊኖርም አይችልም። ምናልባት እንዳጠረጓጎማችን ካልሆነ በስተቀር ምናልባት የፖለቲካ ድርጅቶችን አላማ ማራመድ ወይም የአንድን የፖለቲካ ድርጅት አላማ ማራመድ እና ፖለቲካ እንደ ጽንሰ ሀሳብ ከፖለቲካ ነጻ የሚባሉት ነገሮች በጣም የተለያዩ ነገሮች ናቸው። እንግዲህ በዚህ ላይ ሙያተኛ የሆኑ ሰዎች ወደፊት እንደ ኢትዮጵያ ድምጽ ሬዲዮ ይህንን ጉዳይ ሙያተኛ ጋብዞ ያወያያል ብዬ አስባለሁ። እንደኔ ግምት ግን እንደኔ እውቀት እንደኔ ግንዛቤ በየትኛውም መመዘኛ ቢሆን በስደት ዓለም ላይ የምንኖር ኢትዮጵያውያን ተቃዋሚም ሆነን ማንኛውም ሀገራችን ውስጥ ያለውን መርታችን ተጥሶ እስከመጣን ጊዜ ድረስ የሚኖሩት የትኞቹ ማህበራት ኮሚኒቲ የሚሆን የስፖርት ማህበር የሃይማኖት መሰባሰቢያን ቦታ ቢሆኑ ነፃና ለህዝብ አገልግሎት ሊውሉ የሚችሉ መሆን መቻል አለባቸው። ይህንን ሳይደረግ ቅድም እንዳልከው ሁልጊዜ ፖለቲካ የሚባለው ለነጻነታቸውና ለመብታቸው የሚንቀሳቀሱ ኃይሎች ሁልጊዜ ፖለቲከኞች ይባላሉ። ሰላማዊ ሰልፍ ወጥተህ ይህንን መንግስት ስላወገዝክ፣ በተለያዩ ስብሰባዎች ላይ ተገኝተህ ስርዓቱ እንዲቀየር ስለሞከርክ ፖለቲከኛ ተብለህ እንዲህ አይነት ቦታ ላይ እንዳትጠጋ የሚደረግበት ወይም ደግሞ ሀሳብን እንዳትሰጥ ለማሸማቀቅ የሚደረግ ሞከራል። ይሄ መቆም መቻል አለበት። ምክንያቱም ቅድም እንደተናገርኩት ሁላችንንም ከሀገራችን እንድንሰደድ ያደረገን አንድ ምክንያት አለና፣ ስለዚህ በዚህ መልኩ ነው እንግዲህ ዛሬ እንድንነጋገርበትም የሚያስፈልገው ብለን የምንገልጸው። ሶ ከዚህ አኳያ እኔ እንደ አንድ ኢትዮጵያዊ የፈለግኩት አይነት የፖለቲካ አመለካከት ኖሮኝ ኢትዮጵያዊ ነኝ። ከኢትዮጵያም ደግሞ አኳያ በስደት በሀገሬ ላይ መኖር ሳልችል ቀርቼ በስደት የምገኝ፣ ስለዚህ በስደት በዚህ በውጭ የሚገኙ ማህበራቶች ሁሉ የኔ ናቸው ብዬ አምናለሁ። የኔ እስከሆኑ ጊዜ ድረስ ደግሞ በቀጥታ የሚሆን በተዘዋዋሪ የራሴን አሻራ ወይም የራሴን አስተዋጽኦ እዛ ውስጥ ማሳረፍ ፈልጋለሁ። ስለዚህ እነዚህ ነገሮች በአብዛኛው ላለፉት 14 ዓመታት እንኳን ብናይ ከፖለቲካ ነጻ ይባልና በተዘዋዋሪ ከመንግስት ጋር ግንኙነት ያላቸው ድርጅቶች ወይም ደግሞ ከመንግስት ጋር ድርጅቶች ግንኙነት ያላቸው ተቋማቶች በስፖንሰርነት ወይም በተለያየ መልኩ ሲሳተፉ ይታያል። ለምሳሌ የኢትዮጵያ አየር መንገድ ስናገር አሳዝነኛል። የኢትዮጵያ የሆነውን ሁሉ ለወያኔ እየሰጠን እስከመቼ ድረስ ነው የምንቀመጠው የሚባል አባባል አለ። ግን ወደድንም ጠላንም እንግዲህ ዛሬ ሀገሪቷን እንደፈለገ እያመሳት ያለው ይሄ ስርዓት እስከሆነ ጊዜ ድረስ በዚሁ አገዛዝ ስር ያሉ ተቋማቶች ሁሉ ለህዝብ አገልግሎት የሚውሉ ናቸው ብሎ ማሰብ በጣም ይከብዳል። ስለዚህ ሁልጊዜ ኢትዮጵያ አየር መንገድን እንደ ስፖንሰር እየተደረገ በሚመጣበት ሰዓት ተቃውሞ ሲኖር ሸፍነው በመጨረሻው ሰዓት ላይ ማህበረሰቡን ለማበሳጨት ወይ የመዝጊያው ጨዋታ ሊደረግ ሲል ወይም የሆነ የመዝጊያ ሴሬሞኒ ሊደረግ ሲል አምጥተው ህብረተሰቡን እንትን ያደርጉታል። ስለዚህ በጀርባ በንግድም ይሁን በተለያዩ ወጣቶች ላይ የሚሳተፉት የወያኔዎቹ ስርዓቱ ሰዎች ናቸው። ሌላውን ሰው ግን ቀደም እንዳልከው ለምሳሌ እንደነ ኢሳት አይነቶችን ጣሊያን ላይ በተደረገው ዝግጅት ብናይ ዛሬ 4 አመት ኢሳት እንደ ተቋም እዛ ቦታ ላይ ድንኳን እንዳያገኝ ተደርጎ በአብዛኛው ግን የወያኔ የሚቆጣጠሯቸው እንትኖች ነበሩ እዛ ውስጥ። እንዶ ፎር ዳት ማተር ምን ነበረ የኢንቨስትመንት የወያኔ ኢንቨስትመንት ፖሊሲ ሁሉ ሜዳ ውስጥ ይሰበክ ነበረ። ከቤተ ክርስቲያኖች አካባቢ ላይ የነበሩት ሱቆች ሁሉ የመለስ ዜናዊን ፎቶግራፍ ተለጥፎባቸው የተለያዩ የገንዘብ ማሰባሰቢያ ሲደረግባቸው፣ በተቃራኒው ግን ለነጻነት እንታገላለን የሚሉ የህዝብ ተቋማቶች ተከልክለው እንዲወጡ የተደረገበት ነበር። በነገራችን ላይ አንድ ነገር ላንብብልህ፣ እጄ ላይ ያለ አንድ እንትን ስላለ ነው ምናልባት እንዳላረዝምብህ አጠር አድርጌዋለሁ። ይሄ የኢትዮ
ጣሊያን ስፖርት የሚባለው የበተነው ወረቀት ነው። ምን ይላል? ይድረስ ምስጋናችን ለስፖርት ቤተሰቦች ሁሉ ይላል። ለመላው ኢትዮጵያውያን፣ ትውልድ ኢትዮጵያውያን እንዲሁም የኢትዮጵያን ወዳጆች በሙሉ ከብዙ ጊዜ ድካምና ውጣ ውረድ በኋላ የኢትዮ ጣሊያን የባህልና የስፖርት ማህበር በጣሊያን ሀገር የሚገኙ ኢትዮጵያውያንን በአንድ ላይ ለማሰባሰብና ለማቀራረብ ያደረገው ጥረት በተሳካና መላው ህብረተሰብ ባስደሰተ ሁኔታ በመፈጸሙ የተሰማውን ደስታ ለመግለጽ ለመላው ማህበሩ ደጋፊዎች ምስጋናውን ያቀርባል። በተደጋጋሚ ስለ ስፖርት ማህበሩ አላማ ለመግለጽ እንደተሞከረው በጣሊያን ሀገር የምንኖር ኢትዮጵያውያንና ትውልድ ኢትዮጵያውያን አንድ ላይ በመሆን በፖለቲካ በሃይማኖትና በዘር መከፋፈል ሳይኖር ልዩነቶችን በማቻቻልና በመደጋገፍ በዚህ ማህበር ዙሪያ አንድነታችንን የምናዳብርበትን የመገናኛ መድረኮችን በማዘጋጀት በጥርጣሬ በስጋትና በጠላትነት በመተያየት እየጠቆረ ያለው ማህበራዊ ግንኙነታችን ወደ መተባበር፣ መተማመን፣ መደማመጥና ወዳጅነት ለመቀየር የመጀመሪያ ራሳችንን በማስተካከልና በመተራረም አንድነታችንን በማጽናት ለተተኪው ትውልድ ተቻችሎ አብሮ የመኖር አኩሪ ባህላችንን ለማስተላለፍ ነው። በዚህ የተቀደሰ ዓላማ ዙሪያ ለመተባበር አድመጠኝ በደንብ በዚህ የተቀደሰ ዓላማ ዙሪያ ለመተባበር የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፑብሊክ ኤምባሲን ጨምሮ በሮማ የሚገኙ የኢትዮጵያውያንና የትውልድ ኢትዮጵያውያን ማህበራትና ግለሰቦች እንዲሁም ይህንን ዓላማ በመደገፍ ከተለያዩ የጣሊያን ክፍለ ሀገራት ርቀት ሳይወስናቸው ገንዘባቸውንና ጊዜያቸውን ሰውተው በመምጣት የሚሊኒየሙ የስፖርት ፌስቲቫል በተከበረበት በ01/06/2008 በኢትዮጵያ አቆጣጠር በመታደም ለበዓሉ ድምቀት ከመስጠታቸው ባሻገር ገንቢ አስተያየቶችን ለግሷል። በእለቱም የሰላምና የባህል አምባሳደሮች ናቸው በማለት ኢትዮጵያውያን በእለቱ እርካታቸውን ገልጸዋል። በእለቱ የታደመው ህብረተሰብ አድናቆቱን በመግለጽ ለማህበሩ ማንኛውንም አይነት ትብብር እንደሚያደርግ ሲገልጿል። የተከበራችሁ ኢትዮጵያውያን፣ ትውልድ ኢትዮጵያና የኢትዮጵያ ወዳጆች፣ እኛም የማህበሩ አባላት ወደፊት ከዚህ የበለጠ ስራ ለመስራትና ውጤታማ ለመሆን ቃል እየገባን የወገኖቻችን ድጋፍ ጠንካራችን ነውና ጠንካራ ጎናችንን ለማጎልበትና ድክመቶቻችንን ደግሞ ለማረም ይረዳን ዘንድ ያላችሁን አስተያየት ትገልጹልን ዘንድ በዚህ አጋጣሚ እየጠየቅን ትብብራችሁ አይለየን በማለት በጣሊያን ለሚኖሩ ወገኖቻችን በሙሉ ምስጋናችን ይድረሳችሁ እንላለን። ልዩነቱን በማቻቻል የአብሮ የመኖር ባህላችን ይዳብር ይላል። አሁን ይሄ ለምሳሌ የኢትዮጵያ ጣሊያን ባህል ስፖርት ማህበር የጻፈው ነው። እንግዲህ እነዚህ ሰዎች ኢትዮጵያ ውስጥ እየተደረገ ያለው የሚሊኒየሙ ስፖርት በዓል ላይ ጣሊያንን ወክለው ሄደው የተገኙና ከነዚህ ከስርዓቱ ጋር በኤምባሲው አዘጋጅነት ሲንቀሳቀሱ የነበሩ ናቸው። ሶ በየትኛው መዘኛ ነው ይሄ ከፖለቲካ ነጻ ሊሆን የሚችለው? የሌላው ደግሞ እንቅስቃሴ በፖለቲካ ስር ታጥሮ እንትን የሚደረገው ሌላኛው ከነዚህ በዚሁ ለምሳሌ በዛው በታላቁ የሰኔ 01/08 ዓመታዊ ስፖርት ፌስቲቫል ዝግጅት ላይ ዋና አዘጋጅ ተብሎ የተቀመጡት እንግዲህ ልግለጽልህ። ዋና አዘጋጅ ኢትዮ ጣሊያን የባህልና ስፖርት ማህበር፣ የዝግጅቱ ተባባሪዎች ሁለቱም የኢትዮጵያ ኮሚኒቲዎች ማህበር በሮም፣ የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ኤምባሲ ሮም፣ ኤክስዶስ ኢትዮጵያን ሴንትራል ሰርቪስ፣ የኢትዮጵያ ፉትራ ማህበር ሮም፣ ኤኤስኤስ ተምታም፣ የትግራይ ልማት ማህበር ኢትዮ ሮዛ እንዲሁም ለዚህ ዝግጅት መሳካትና ለወደፊት ዓላማው እውን መሆን በመሮረጥ ላይ ያሉ ኢትዮጵያውያን፣ በትውልድ ኢትዮጵያውያን እንዲሁም ኢትዮጵያን ወዳድ ሆኖ ወገኖች የተሰባሰቡበት ትልቅ ያዘጋጆች ማህበር ህብረት ነው ይላል።
አቶ መንገሻ ላቋርጥ። ኦኬ፣ አሁን እነዚህ ናቸው ይሄንን ዝግጅት የሚያዘጋጁት ከዚህ በፊት በኢትዮጵያ ኤምባሲ የሚረዱ ትግራይ ወዘተ የሚረዱ ናቸው ነው እንግዲህ መግለጫው የሚለው። አሁንም ይሄንን ዝግጅት የሚያዘጋጁት እነዚሁ ናቸው?
ኦፍ ኮርስ እንግዲህ እነዚህ ሰዎች አሁን ዝግጅቱን እያዘጋጀ ያለው ሮም የኢትዮ ጣሊያን ቡድን ነው። የኢትዮ ጣሊያን ደግሞ በአቋም ደረጃ ላይ አገር ቤት ድረስ ሄዶ በሚሊኒየሙ የስፖርት ዝግጅት ላይ ከተሳተፈ በኋላ ለዛውም በጣሊያን ሀገር የሚኖሩ ደጋፊዎቹን ሁሉ አስተባብሮ ይህን እያደረገ ያለው ሶ ስፖንሰሮቹ ሆኖ ደግሞ ወደዛ እንዲሄድ ካደረጉት ቀደም የጠቀስኳቸው ኢትዮ ሮዛ፣ የትግራይ ልማት ማህበር ምናምን፣ የኢትዮጵያ ኤምባሲ ናው የሚባሉ ነገሮች ናቸው። እነሱ ከነሱ ጋር አብረው እየሰሩ እንደኔ እንዳንተ አይነቱ ወይም ደግሞ እንደሌላው አይነት ለነጻነቱ የሚጮህ ሰው ወደዛ አካባቢ ሲጠጋ በምን መመዘኛ ነው ፖለቲካሊ ያሰኘው የሚችለው ያኛው የማይባልበት ምክንያት? ከዚያ አኳያ ነው እንግዲህ ቀደም ወንደሰን ለመናገር ሞክሯል። ይሄንን ዝግጅት እንዳይደረግ ስንቃወም ፌዴሬሽኑ በኃላፊነት እንዲያስተባብር የሰጠው ሰው ነዋሪነቱ አዲስ አበባ ነው። ይሄ ሰውዬ ደግሞ በኋላነት በኃላፊነት ቀጥሮ በነገራችን ላይ ቀጥሮ እንደሚያሰሩ መረጃ ደርሶናል። የሮማውን ዝግጅት በኃላፊነት እንዲያሰራ የሚፈልገው ልጅ ደግሞ ሀብታሙ አባቱ የኢትዮጵያ ኤምባሲ ሾፌር የሆኑ ሰው ናቸው። ሶ
እንደዚህ አይነት ዝግጅት ባለበት ሁኔታ ላይ በምን አይነት መመዘኛ ነው ጣሊያን ሮም ላይ የሚደረገው ዝግጅት ከወያኔ ነፃ ነው ተብሎ የሚታሰበው? ይሄን ለማለት ነው። ምናልባት
በጣም አመሰግናለሁ። በጣም አመሰግናለሁ። ግን አንተ ይሄንን ካልክ በሌላ በኩል ደግሞ ሌሎች ችግሮችም የኢትዮጵያ ድምጽ ሬዲዮ ያያል። አውትራይት በቀጥታ የፌዴሬሽኑ አስተዳደር አባሎች ወይም ደግሞ የወያኔ ደጋፊዎችም ሌሎችም ሳይሆኑ ይሄንን ከፖለቲካ መራቅ አለበት የሚሉት በብዛት የሚደመጡት ኒውትራል ነን የሚሉት ናቸው። ይሄ የሆነበት ምክንያት ምንድነው? አንዳንዶች ኢትዮጵያኖች እንደሚሉት ከሆነ አይ አድርባዎች ናቸው በአብዛኛው፣ ወይ ንግድ ለመክፈት ለመጀመር የሚፈልጉ ወይ አገር ቤት ለመመላለስ የሚፈልጉ ከስልጣን ላይ ካለው ኃይል ጋር ላለመጣላት ሲሉ አስቀድመው የተቃዋሚው ወይንም የዲሞክራቲክ ፎርስ ወደዛ አካባቢ እንዳይደርስ ባካቹ ከፖለቲካ ነጻ ይሁን ይላሉ። ዞር ብለው ግን የወያኔው ደጋፊዎች ፖለቲካ የሚደግፉት እዛ ላይ አክቲቪቲ ሲሰሩ ዝም ይላሉ። ስለዚህ ይሄ የኢትዮጵያዊው ድካም ነው፣ የግለሰቦች የሰዎች ድካም ነው፣ የኛው የራሳችን ድካም ነው፣ ቆርጠን ለእውነት ስለማንሰራ ነው የሚሉ አሉ። እንዴት ታውታላችሁ ሌሎች ቻቸው የነን አቶ ወንዶሰንና አቶ ሳምሶን ባጭር
ወንደሰን ልቀጥል?
ቀጥል።
ኦኬ። እንግዲህ አንድ ይሄ ነገር ከመሰረቱ ራሱ ይሄ ከፖለቲካ ነጻ ሆነ የሚለው ነገር በመሰረቱ ራሱ ስህተት ችግር ያለበት ነገር ነው። የምድርታው ችግር አብዛኞቻችን ከኢትዮጵያ ተሰደን ይመጣል። የኢትዮጵያ መንግስት ጋር ተስማምተን መኖር ያቃተን በተለያየ ምክንያት ስደት ስደተኛ ሆነን ውጭ ሀገር የምንኖር ሰዎች ነን። ይሄ ዝግጅት ራሱ ስደት ያለን ኢትዮጵያውያኖች እንድንገናኝ፣ ልጆቻችን ባህላቸውን እንዲያውቁ፣ ከተጠፋፋን ወንድሞቻችን ከምንገናኝበት ስደተኞች በአጠቃላይ ስደተኞች የሆነን ችግር ያለብን ኢትዮጵያውያኖች እንጂ ከመንግስት ጋር ችግር የሌለባቸው ሀገራቸው እንደልባቸው መውጣት መምጣት እንዲችሉና የሚፈልጉ ሰዎች የሚመላለሱ ኑሯቸውን ኢትዮጵያ ውስጥ ያደረጉ ሰዎች እዚህ ዝግጅት ላይ መሳተፋቸው በራሱ ትርጉም የለው። ይሄ የባህል ሳይንስ ስፖርት ፌስቲቫል መሆን ያለበት ተገፍተው ለወጡ አገራቸው መግባት ላልቻሉ ኢትዮጵያኖች መገናኛ ነው መሆን ያለበት። ሀሳቡ በዛ ደረጃ ነው። ከፖለቲካ ነጻ የሆነ የሚባለው ነገር ራሱ ችግር አለበት። ሁለተኛው ነገር ደግሞ እንደ ኢሳት ለምሳሌ የመሳሰሉ ሚዲያዎች የፖለቲካ ድርጅቶች አይደሉም። ኢሳት ሚዲያ ነው። ለምሳሌ ሚዲያን መከልከል ራሱን የቻለ ችግር ነው። እነሱ እንደ ተቃዋሚ ፖለቲካ እንደ ተቃዋሚ ድርጅት ስለሚፈርጁት እና የወያኔ ድጋፍ የሆኑ ሰዎች በኢሳት ላይ ችግር ስላለባቸው እንጂ ኢሳት ሚዲያ ነው። የትም ቦታ ቢሄድ መከልከል ያለበት አልነበረም። ከዚህ በፊት ሮም ላይ ከልክለውታል። አሁንም ያንን ፈቃደኛ አይደሉም እንዲህ እዛ ቦታ ላይ እንዲገኝ። ሌሎችም የተቃዋሚን እያገለሉ የመንግስት ሰዎችን ያቀርባሉ። ከኢትዮጵያ ድረስ አበበ በቂላ ተብሎ ዋንጫው እንኳን አበበ በቂላ ተብሎ እንዲሰየም ተደርጎ ይሄ ከምን የመጣ ነው? ይሄ አበበ በቂላ የሚባለው ራሱ ቡድን ኢትዮጵያ ውስጥ ያሉ ሰዎች እየመጡ ውጭ ሀገር ያሉትን ሰዎች የሚሰልሉበት ሰዎች ናቸው። ደናግ ላይ ባለፈው በነበረው እግር ኳስ ጊዜ እየዞሩ የኢትዮጵያኖችን ኢትዮጵያ ውስጥ ሰላም አለ እንትን ነው ይሄ ምንድን ነው ብልማት አለ ሀገራችሁ ብትሄዱ ብዙ ነገር መስራት ትችላላችሁ እያሉ ሰውን እየዞሩ ሲሰብኩ ነበር። እነዚህ ታዋቂ የሚባሉ አርቲስቶች ምናምን የሚባሉ ሰዎች እና በዚህ ደረጃ ላይ ሆን ተብሎ የወያኔን ሰዎች እዛ ውስጥ እያስገቡ በተቃዋሚ ጎራ ያሉና ስደተኞች እንዲገለሉ እንዲከፉና እንዲርቁ እየተደረገ ነው ያለው እና ይሄ ሆን ተብሎ የሚሰራ ስራ ነው። አሁንም እየተደረገ ያለው በቀጥታ እኛ እንደሚታየን ተቃዋሚ ሆኖ ከሀገራቸው ጉዳይ የሚያንገበግባቸው ተሰደው መሄጃ አጥተው ውጭ ሀገር ላይ ተሰደው የሚኖሩ ኢትዮጵያውያኖች እየተገለሉ ኢትዮጵያ ውስጥ የሚመላለሱና ችግር የሌለባቸው ሰዎች ደግሞ ቦታውን እንዲቆጠሩት እየተደረገ ነው። ይሄ በቀጥታ በወያኔ ተጠልቋል ብለን ነው እኛ የምናምነው። በእኛ በኩል ይሄ ነው እምነታችን። እና ይህ ከፖለቲካ ነጻ የሆነ የሚባለው በራሱ ሀሳቡ ራሱ ችግር አለበት ብለን ነው።
አድማጮቻችን፣ የኢትዮጵያ ድምጽ ሬዲዮ አሁንም በድጋሚ በተደጋጋሚ ማሳወቅ የሚፈልገው ይሄ ነገር ትክክል አይደለም፣ ይሄ የሚባለው ሩመሩ ወይንም ወሬው ዜናው ትክክል አይደለም፣ ከዚህ ሌላ ነው የሚሉ ካሉ አሁንም ለማስተናገድ ፈቃደኛ መሆናችን በዚህ አጋጣሚ እንገልጻለን፣ እንከታተላለን። አቶ ሳምሶን፣ ይሄንን ችግር ተወጥቶ ወደፊት የኢትዮጵያ ስፖርት ፌዴሬሽን አሁን የሚባለው ጥርጣሬ ነው፣ ኢትዮጵያ ድምጽ ሬዲዮ እንደ ጥርጣሬ ነው የሚወስደው። ይሄ ጥርጣሬው ተጣርቶ እውነተኛው ወጥቶ ከዛ በኋላ ማህበሩ ንጹህ የኢትዮጵያኖች በአውሮፓ የሚኖሩ ኢትዮጵያኖች በተለያየ ምክንያት ነው የሚመጡት። በኢኮኖሚ ችግርም ሊመጡ ይችላሉ። በአብዛኛው የፖለቲካ ችግር ነው ያለበት። የነዚህ ኢትዮጵያኖች የስፖርት ፌስቲቫል እንዲሆን ምን መደረግ አለበት? እስቲ ወደ ሶሉሽኑ እንምጣ ደግሞ አቶ ሳምሶን።
ኦኬ ታንክ ዩ። እኔ የምለው እንግዲህ ያው እዚህ ላይ ያሉት አሁን ያው ቃለ መጠይቁም ላይ ያሉት ኮሚቴዎች እንዲሆን ለረጅም ዓመት አብረው ያሉ የሚግባቡ የሚተዋወቁ ሰዎች ናቸው እና አንድ ኮሚቴ ላይ 13 ወይም 14 ዓመት በዚህ ሁኔታ መቆየት ራሱ አንድ ችግር እንዳለው ይሰማኛል። ምክንያቱም የእኛ ሀገር ብቻ ነው አሁን በቅርብ የተቀየረ የሚመስለኝ እና ብዙዎች ሲናገሩ ከዚህ እንትን ጋር 14 ዓመታችን 12 ዓመታችን ይላሉ እና በዚህ በ14 በ12 ዓመት አዲስ ትውልድ አልመጣም፣ አዲስ ኢትዮጵያዊ ወደዚህ ወደ ኢሮፓ አልገባም ወይስ ለምንድን ነው የማይጠራው? ሌላ ደግሞ ይመስለኛል ይሄ አበበ ቢቂላ ቡድን የሚባል ከፍራንክፈርት ከጀርመን ጀምሮ ነው የጀመረው እና የዚህ የስደተኛው መገናኛ ሆኖ ከኢትዮጵያ ድረስ ቡድን አስመጥቶ ማጫወትስ ምን አስፈለገ? ይሄ ፖለቲካና ቢዝነስ ሊገባበት የሚችልበት መንገድ ሊሆን አይችልም ወይ? እና የሚያስፈልገው አሁን እኔ እንደሚመስለኝ የወሰኑትን ወስነዋል፣ ግን የሚመስለኝ እኛ ለቀን ከወጣን ምናልባት ለሌሎቹ ክፍተት መፍጠር ሊሆን ይችላል። የሆነው ነገር ማለት የሚባለው ነገር እውነቱ ነው ከተገኘ ግን ጥሩ የሚሆነው ምንድን ነው? እነዚህ የቆዩ ሰዎች ምናልባት ከመቆየት የተላመዷቸው ወይም ደግሞ የተግባቧቸው ነገሮች ሊኖሩ ስለሚችል ይህን ነገር በአዲስ ኮሚቴ ቀይሮ አዲስ ስራ መስራት ጥሩ ነው ብዬ አምናለሁ።
ለአድማጮቻችን ግልጽ ለማድረግ ያህል እኛ እስከምናውቀው ድረስ አበበ ቢቂላ የተባለው ማህበር ከኢትዮጵያ መምጣት የጀመረው ከባለስልጣናት ከፍራንክፈርት ነው ያየሁት። የተቋቋመው 4-5 አመት ሆኖታል ነው የሚለው እንደ ዜናው። መሪው አቶ ሀጎስ የሚባሉ ናቸው የማህበሩ መሪ። የአቶ አባታቸው ነው አቶ ሀጎስ ባለስልጣናት፣ ስማቸውን ረስቸዋለሁ። ስፖንሰር የሚያደርጋቸው የኢትዮጵያ አየር መንገድ እንደሆነ እናውቃለን። እስቲ ሌሎቻችሁ ማጠር አጠር ባለ ሁኔታ ይሄንን ስፖርት ለማዳን ለምሳሌ ሙከራ ተደርጎ ነበር። እዚህ ሙከራ ይደረጋል አይደረግ አሁን የኢትዮጵያ ድምጽ ሬዲዮ የሚያውቀው የለም። ማስረጃ ተጨባጭ ማስረጃ እስከምናገኝ ድረስ በጥርጣሬ ነው የምንይዘው። አሜሪካ ተሞክሮ ነበር። አሜሪካ በቱጃሩ አላሙዲ ገንዘብ ሁሉ ፈሷል። ግን እዛ ያሉት ኢትዮጵያኖች ባንድ ድምጽ፣ ባንድ ጉልበት፣ ባንድ ኃይል ኖ ብለው አናስነካም፣ ይሄ የኛ በውጭ ያለን አሜሪካ ያለን ኢትዮጵያኖች ሀብትና ንብረት ነው፣ ገንዘባቸው አያሞኘንም፣ ፖለቲካ ማስፈራራቸው አያሞኘንም፣ ምኑም አያሞኘንም ብለው አሸንፈው ባህላቸውን ማህበራቸውን ይዘው ቁጭ ብለዋል። ይሄ እንዲሆን ስዊድን ማነው አውሮፓ ውስጥ እንዲሆን ምንድነው መደረግ ያለበት? ሁለታችሁም እስቲ ሐሳባችሁን ስጡ። አቶ ሳምሶን ሐሳቡን ሰጥቷል።
እኔ መጀመሪያ ቀደም አንድ ያነሳው ነገር አንድ በ30 ሰከንድ ውስጥ እንትን ቢሆን ይሄድ አንተ ያነሳው ነጥብ በጣም ኢምፖርታንት ነበረ። ይሄ ሳይለንት ማጆሪቲው ነው ብዙ ጊዜ ፖለቲካ ነጻ እያለ የሚሄደውና ጥፋቱ የኛ ብቻ አይሆንም ወይ የሚል እንደምታ ያለው ነገር አንስተ ነበርና በጣም ታዞን ሰዋል። አንድ ሰከንድ አርቀ ይሄድ እሱ ትክክል ነው። ግን ከዛ በላይ ግን እኔ የሚመስለኝ ከዛ በላይ የምረዳው ነገር ቢኖር የወያኔው አገዛዝ በግልጽ ፖለቲካ የሚያደርጋቸው እንቅስቃሴዎች በአጠቃላይ በየትኛውም ህዝብ ተቀባይነት ስለሌለው ኢቨን ሳይለንት ማጆሪቲ የሚባለውን በደጋፊ በግልጽ ወጥቶ ሊደግፈው እንደማይችል ስለሚያውቅ በራሱ በወያኔ እቅድ በደም በረቀቀ ታቅዶ እንዲቀሳቀስ የተደረገበት አሰራር ነው ብዬ ማምነው። ምክንያቱም ሁሉም ሰው ከፖለቲካ ነጻ በሚባልበት ጊዜ ፍራቻ ያለው ቅድም ያልከው የሳይለንት ማጆሪቲ መታየት የማይፈልገውም እፎይታ ያገኛል። ደጋፊውም ተደብቆ እንዲገባ ያደርገዋል። ይህ ተቃዋሚውን ግን ያሸማቅቀዋል። እንደተባለው ፖለቲካ ስለሚባል ተቃዋሚው በግልጽ ነው የሚቃወመው። ሌሎቹ ግን በስውር እንዲሰሩ ሊያደርጋቸው የሚችል እና የትኞቹን ጠንካራ ተቋማቶች ሽባ አድርገው በመጨረሻ ጠቅልለው ሊወስዱባቸው የሚችሉባቸው የረቀቀ ሴራ መሆኑ መታወቅ መቻል አለበት። ወንደሰን እንዳለው የግዴታ እንደዚህ አይነት ማህበራቶችን ሊመሩ የሚችሉ ሰዎች በግልጽ አቋም ያላቸው፣ የትኛውም የፖለቲካ ድርጅት አቋም በግልጽ የማያንጸባርቁ ግን ህብረተሰቡን ወይም ስደተኛውን ሊወክሉ የሚችሉ ስለ እውነት የሚቆሙ ሰዎች መሆን መቻል አለባቸው ላሉ። ከዛ ባሻገር ወደ መፍትሄው ስንሄድ ወደ መፍትሄው ከመሄዳችን በፊት አሁን ምን እንጃ ሰዓት ይኑር አይኑር አላውቅም ያላነሳው ነጥብ አለ።
ቦይኮት ተጠርቷል። ይሄ ቦይኮት የተጠራበት ጊዜ በጣም አጭር ነውና በዚህ ጊዜ ውስጥ እንዴት ተግባራዊ ሊሆን ይችላል? ምንስ እንደዚህ ይደረጋል? እንደገና ደግሞ ቦይኮት መጥራታችንና አሁን ሳምሶንም እንዳልመጣታችን ለነሱ ጥለን መሄድ መቻል አይሆንም ወይ? መከፋፈልን ሳይፈጥርም ወይ የሚሉ ጥያቄዎች ስለነበሩ በነዛ ላይ የተወሰነ ነገር ብንሄድባቸው ቆንጆ ነበር።
ሁለት ደቂቃ ሰጣለሁ አጥራ አጥራ አድርገን በእነዚህ ነጥቦች ላይ ሁለት ደቂቃ አለ።
ኦኬ። በመጀመሪያ ደረጃ ማንኛችንም እንደዚህ አይነቶቹ የህዝብ ማህበራቶች የህዝብ ሆኖ እንዲቀጥሉ እንጂ በየትኛውም የፖለቲካ ድርጅት ተጠቃለው ያን የፖለቲካ ድርጅት አላማ እንዲያራምዱ የሚፈቅድ የለም፣ ፍላጎትም ያለው የለም፣ ቢኖርም የሚቀበለው የለም። እንደተባለው እንደዚህ አይነት ማህበራቶች የህዝብ ናቸው። የህዝብ ስኮን ቤድረስ ቅድም አህመድ አንተ እንዳልከው አሜሪካን ውስጥ ከቱጃሩ ካላሙዲ ጀምሮ የሞከረው ሁኔታ ያልተሳካው ህዝብ የኔ ነው ብሎ ስለሚያምን ነው። በአሁኑ ሰዓት ላይ አሜሪካን ሀገሮች የሚደረገው የኤስኤፍኤና ድርጅት ላይ የትኛውንም ድርጅት የትኛውንም አይነት ተቋም ምንም አይነት ተጽዕኖ ሳያደርግበት በነጻነት የሚንቀሳቀስበት መድረክ ሰጥቷል። ያ ሊደነቅ የሚገባ ነገር ስለሆነ በዛ ውስጥ መሄድ መቻል አለበት። ይሄ ቦይኮቱን አስመልክቶ የተባለው ነገር እንግዲህ እኛ በአጠቃላይ ኢትዮጵያኖች እንዳይገናኙ አይደለም እቅዳችን ወይም ፍላጎታችን። እንደ ሰው አገራችን ባለመግባታችን ጓደኞቻችን፣ ዘመዶቻችን፣ ኢትዮጵያ ወገኖቻችን ይናፍቁናል። መገናኘት እንፈልጋለን። አብረን ልጆቻችንን ማቀራረብ እንፈልጋለን። ግን ይህንን ስንፈልግ ገና ለገና የተወሰኑ ደስታ ጊዜያዊ ደስታ እናገኛለን ብለን ህዝባችንን እያሰቃየ ያለውን ኃይል መጠቀሚያ ልናደርገው አይገባም። ስለዚህ አሁን ጊዜው አጥሯል የሚባለው ነገር የኛ አቅም ምንድነው? የሺ ኪሎ ሜትር መነሻው አንድ እርምጃ ነው የሚባል አባባል አለ። ዛሬ ተጀምሯል እስከሚስተካከል ጊዜ ድረስ ያ ስራት ተስተካክሎ ፌዴሬሽኑ በትክክል ህዝብ የሚፈልገው ነገር እስከሚያደርግ ጊዜ ድረስ ተቃውሞ ይቀጥላል። ይሄ በእርግጠኝነት የሚሆን ነው። አሁን ጊዜው አጠረ ለሚባለው ግንና ቦይኮት የሚባለው ነገር ያልሄዱ ወይም ለመሄድ ገና ያልወሰኑ ሰዎች እዛ ቦታ ላይ መሄድ እንደሌለባቸው ነው የኛ እምነት ወይም እየተናገርን ያለ ነው። በሌላ በኩል ደግሞ አቋማቸውን ጽኑ አድርገው የኔ ገንዘብ የከፈልኩት ገንዘብ የከፈልኩት ሆቴል ከህዝብ አይበልጥም ብለው አስበው ቆራጥ እርምጃ የሚወስዱ ወገኖች ያንን እርምጃ ወስደው ቀድሞ እንደሰን እንዳለው እንዲቀሩ፣ ከዛ ባሻገር ግን በተለያየ ምክንያት እዛ በዓል ላይ የሚገኙ ቢኖሩ በሜዳ ውስጥ የሚደረገውን ነገር ማየት ስለሚችሉ የትኞቹንም ነገሮች ባለመሳተፍ እዛ አካባቢ ላይ ወያኔ ያቀረባቸውን ሸቀጦች ወይም የተለያዩ ነገሮች ባለመግዛት አካባቢው ላይ ባለመታየት እንደገናም ደግሞ ኢትዮጵያዊነትን የሚያጎሉ ነገሮችን ብቻ እዛ ላይ የነጻነትን የሚያጎሉ ነገሮችን ብቻ በማንጸባረቅ ቦይኮቱ መቀጠል ቦይኮቱ ግዴታ አቤቱ ሰው መቅረት ብቻ አይደለም፣ እዛም ተሄዶ የወያኔ ዓላማ እንዳይሳካ ማድረግ የሚያስችል ስለሆነ ጊዜው አጥሯል፣ ትኬት ቆርጠናል፣ እንደዚህ ብሎ በሁለት አይነት ሐሳብ ውስጥ ያሉ ሰዎች አንዱን ወስነው ማድረግ የሚገባቸውን ነገር እንዲያደርጉ አማራጭ መኖሩን ለማሳየት ነው። ከዛ ባሻገር በማጠቃለያ ምንድን ነው የተባለው ይሄ መፍትሄ የሚባለው መፍትሄ ሊሆን የሚችለው በትክክል የህዝብ ተቋማቶች ተመልሰው ወደ ህዝብ ቀርበው የህዝብ አገልግሎት እንዲደረግላቸው። እንደኔ እምነት እንደም ከሆነ ፌዴሬሽኑ ነጻ ሆኖ የትኞቹም እንቅስቃሴዎች ለኢትዮጵያኖች ከተባለ ኢትዮጵያኖች ስንባል ሁሉንም ነው፣ ተቃዋሚ ብቻ አይደለም ኢትዮጵያዊ ደጋፊም የሆነ መንግስት ደጋፊም የሆነ በግልጽ ከመጣ የምንቃወምበት ምክንያት የለም። ደፍሮ አላማውን እዛ ቦታ ላይ መጥቶ ለማሳካት ወይም ደግሞ ለመናገር በፊት ለፊት ከመጣ የሚፈራ የሚሰጋ ኃይል አለ ብዬ አላምንም በግሌ። ይሄ ግል አቋሜ ነው። ልክ አሜሪካን ሀገር ውስጥ እንደሚደረገው እዚህም ሀገር አንድ ጊዜ ኑረምበርግ ላይ በተደረገው የስፖርት በዓል ላይ በጣም ቆንጆ የሆነ ዝግጅት ነበር። የተለያዩ ኢትዮጵያኖች የፖለቲካ አቋማቸው ሳይበዝን ስላች ሳያሸማቃቸው ድንኳን ተሰጥቷቸው የማንንም መብት ሳይነኩ በራሳቸው ድንኳን ላይ ፈልገዋቸው ለሚሄዱ ሰዎች ሁሉ ፕሮግራማቸውን ሲያስተዋውቁ የተለያዩ ኢንፎርሜሽን ሲለዋወጡ ምን ሲያደርጉ የታየበት ነገር ነበር። እና እንደነዚህ አይነት ነገሮች እንዲቀጥሉ ማህበሩ በነጻነት ሳይሸማቀቅ ሳይፈራ በትክክል ለኢትዮጵያኖች የሚቆም አመራሮችን ሰይሞ መንቀሳቀስ ሲችል እንቅስቃሴው ሊቀጥል ይችላል። በተረፈ ይፈርሳል አይፈርስም የሚባል ነገር ሊነሳ አይገባም። የህዝብ ሀብት መቼም አይፈርስም። አሜሪካን አይተነዋል። ሊፈሱት ይህን ያን ያህል ገንዘብ አውጥተው አልቻሉም። አሁንም ቢሆን ይሄ የህዝብ ተቋም እስከሆነ ጊዜ ድረስ የህዝብ ማህበር በየትኛው መመዘኛ ሊፈርስ ስለማይችል ይሄኛውን ስጋት ትተን ማህበሩን ወደ ህዝቡ የሚመለስበትን መንገድ ለማድረግ ሁላችንም በየአካባቢያችን መስራት አለብን እላለሁ። ስለሰጠኝ ጊዜ በጣም አመሰግናለሁ።
አቶ መንገሻ እኔም በጣም አመሰግናለሁ። በተለይ ቅድም ቦይኮት የሚለውን ጥያቄ በተመለከተ የግድ እዛ አትሄዱ ብቻ አይደለም ቦይኮት የሚባለው ላልከው፣ እዛ ሄዶ በተለያዩ ዝግጅቶች ላይ አለመገኘት ላልከው የኢትዮ ሮማ ተወካይ አቶ ሮቤርቶ ባለፈው ሳምንት ባደረግነው ኢንተርቪው ላይ እኛም ቁጭት አለብን፣ እኛም በአሰራሩ እጅግ በጣም ተበሳጭተናል፣ ሆኖ ቢሆንም ግን ከዛው ሀገር ስለሆነና ተጫዋቾቻችንም ሆነ ደጋፊዎቻችን አመቱን ሙሉ ስለተጋጁ በእግር ኳስ ጨዋታ ላይ እንገኛለን። ከዛ አልፎ ግን በማንኛውም ዝግጅት ላይ አንካፈልም የለንበትም ብሏል። ያንተ ያልከው ለመጨመር ያህል ነው። እንግዲህ ሌሎቻችሁ እንግዶቼ አቶ ሳምሶንና አቶ ወንዶሰን አንድ አንዴ ቃልስታችሁ የመጨረሻ መሰናበቻ እምትሉት ካለ መልእክት ካላችሁ።
እኔ የምለው ነገር ምንድነው ፌዴሬሽኑ ችግር አለበት። ፌዴሬሽኑ ችግር አለበት ግልጽ ነው። ሁሉም ቡድኖችና የቡድን መሪዎች በዚህ ይስማማሉ። ሁላችንም እንደሰማነው ደግሞ ፌዴሬሽኑ የሥራ ጊዜውን የማን ነው የሥራ አስፈጻሚው ጊዜውን ጨርሷል። በከዚህ ጨዋታ ከሮም ጨዋታ በኋላ ምርጫ ይኖራል። ሶ በዛ ጊዜ እኛ ቡድን መሪዎች ጠንካራ የሆኑ ሰዎች ወደ ሥራ አስፈጻሚ መርጠው ይሄን ወያኔ የተጠለፈውን የኢትዮጵያ እግር ኳስ እና የባህል ፌስቲቫል ወደ ኢትዮጵያነት እንደሚመልሱት በጣም ተስፋ እናደርጋለን። በዛ እርግጠኞችም ነን። ነገር ግን አሁን ሮም ላይ የሚደረገው ጨዋታ ላይ ግን እኛ አንገኝም። ሮም ላይ ማንገኝበት ምክንያት አለ። ምናልባት ሌሎች ቡድኖችና ሌሎች ሀገሮች በትክክል መረጃ ላይ ኖራቸው ይችላል። የእኛ አካባቢ ያሉ የቡድን መሪዎች ግን በቀጥታ አቶ አንድነት ከሚባሉ ሰው ደውለውላቸው ይህንን ቡድን የሚያዘጋጁት በዋናነት እሳቸው እንደሆኑ ተናግረዋል። ለቡድን መሪዎቻችን አይ ከፍተኛ የሆነ ገንዘብን በስፖንሰር እንደተገኘ ተናግረዋል። ይሄ ከፍተኛ የሆነ ስፖንሰር ከኢትዮጵያ እንደተገኘም ተናግረዋል። ሶ ይሄ በሆነበት ምክንያት እኛ ከኢትዮጵያ አፍ ላይ ተቀምጦ በመጣ ገንዘብ ሄደን አንዝናናም፣ በዛ ቦታም ላይ አንሳተፍም። ይሄ እያወቀን እዛ ቦታ ላይ መገኘት በራሱ ለህሊናችንም ሰላም ስለማይሰጠን አንገኝም ብለን ወስነናል። ይሄ ነው በእኛ በኩል ያለው ውሳኔ። ወደ ሮማ እንሄድም ብለናል። ሌሎቹም ቡድኖች ወደ ሮም እንደማይሄዱ ነው ተስፋ የምናደርገው። በዚህ ሁኔታ እንቀጥላለን። ነገር ግን ከሚቀጥለው ምርጫ በኋላ ግን ሁኔታዎች ተስተካክለው ወደፊት ጠንካራ የሆነ የስና ስፖርት እንትን ፌስቲቫል እንደሚሆን ተስፋ እናደርጋለን።
አመሰግናለሁ አቶ ወንዶሰን። የእናንተን የኢትዮ አሁን ያንተ የምደግፈውን ድርጅት የጀርመን ውስጥ ያለውን በተመለከተ ሌሎችም የጀርመን እንደ ኮሎን፣ ፍራንክፈርት ወዘተ ያሉት በአጠቃላይ አንገኝም ብለው ለኢትዮጵያ ድምጽ ሬዲዮ መልእክት አስተላልፈዋል፣ አነጋግረውናል፣ ኢንፎርሜሽኑን አስተላልፈናል። አቶ ሳምሶን በአንተ በኩል የመጨረሻ መሰናበቻ የምትናገረው ካለ።
እሺ፣ ታንኪዩ አመድ። እኔ መናገር የምፈልገው እንግዲህ ይሄ ነገር እንግዲህ ሆኖ ከተገኘ ማፈር ያለባቸው ይመስለኛል የስራ አስፈጻሚ ኮሚቴ፣ በይበልጥ ደግሞ አቶ ዮሐንስ በሚጽፏቸው ደብዳቤ ላይ ስለ ነጻነት፣ ስለ አንድነት፣ ስላለው ስለ ኢትዮጵያ ችግር ቀር ትንሽ መግቢያ ጽፎ ነው እና የሚጽፉ የሚልኩት። ምናልባት ይሄ ነገር ሆኖ ከሆነ በጣም አፍርባቸዋለሁ። ይሄ ነው አሳቢ። ታንኪዩ።
እንግዲህ ውድ እንግዶቼ እጅግ በጣም አመሰግናለሁ። ብዙ የምትናገሩት ነገር እንዳላቃለሁ፣ እኛም ብዙ የደረሱን ኢንፎርሜሽኖች አሉ። ሁኔታውን እንከታተላለን። ወደፊትም የስራ አስኪያጁ ፍላጎት ካለው አሁንም ስልካችን፣ ሬዲዮናችን ግልጽ ነው፣ ክፍት ነው። በዚህ ሬዲዮ አመለካከታቸውን እውነቱን ለመናገር እንደሚችሉ ደግመን እናሳስባለን። ጤና ይስጥልኝ፣ መልካም እድል እንመኝላችኋለን።
እናመሰግናለን። እኛም ቴንክ ዩ አህመድ። Oh,
እንግዲህ አድማጮቻችን የዛሬው ፕሮግራማችን ይህን ይመስል ነበር። በሚቀጥለው ሳምንት ፕሮግራማችን እስከምንገናኝ ድረስ መብራቱም ዘውዱም የሚሉት ነገር ካለ?
ያው እንግዲህ የዛሬ ፕሮግራማችን ይህን ይመስላል። በጣም ጥሩ ፕሮግራም ነው የነበረው። ጥሩ አስተማሪና እውነተኛ ምንድነው ትክክለኛ መረጃዎችን መሰረት ያደረጉ ሐሳብና መረጃዎች ነው ለማህበረሰብ የቀረቡና
ጥሩ በነገራችን ላይ አሁንም መረጃዎችን 100% ናቸው 100% ናቸው ለማለት የምንችለው የሌላኛው ደግሞ ይሄንን መረጃ አይደለም ማስተባበያ አለኝ ብሎ ሲቀርብ ነው። ያንን አሁንም እንፈልጋለን ትክክል አይደለም የሚለውን በተለይ ከስራ አስኪያጁና የስራ አስኪያጁ ደጋፊዎች ይሄ ትክክል አይደለም ብለው እንዲቀርብ እንፈልጋለን።
ያ ይሄ እኮ ባለፈው 2 ሳምንትም በግልጽ ለማህበረሰቡም ይሄ ሬዲዮ የተናገረበት ሁኔታ አለ። በተደጋጋሚ ሙከራ ተደርጓል። ያለው ሁኔታ ግን ጆሮም አቴንሽንም ያለ መስጠት ሁኔታ ነው። ይሄ ደግሞ የምትሄድበት አመንኪው አለና የሚያሳይህና እንድትመለከተው የሚያርገ ሁኔታ አለ። የሚፈሩት ሚዲያውን የፈሩት ማህበረሰቡ ማግኘት የፈሩበት የሆነ ምክንያት ታለ
ምን ያለበት ዝላይ አይችልም ልትል
እንደዛ ነው። እንግዲህ ሰዓት ያችን ደርሷል ዘውዱ
ትለዋለ።
አይ እኔ የተጨማሪ ምለው ነገር የለም። አብራቱ ጨርሶታል። ያው የፕሮግራሙ ግን በጣም ጥሩ ፕሮግራሞች ናቸው። ሁለቱም ፕሮግራሞች ለሰው ግንዛቤን የሚያስጨብጡ ናቸው።
በሚቀጥለው ሳምንት ስለ ጣና ሐይቅ ፕሮግራም ለመስራት አስበናል። በዚህ ላይ ለመተባበር የሚፈልግ እንግዲህ ኮንታክት አድርጉን በሚታወቁት መንገድ። በሚቀጥለው ሳምንት ግን ስለ ጣና ሐይቅ ነው።
አዎ ጣና ከፍተኛ ህመም ውስጥ ነው ያለውና እንደ ሀገራዊ ግዴታችን መወጣት ያለብን ትክክለኛ ሰዓት ላይ ነው ያለነው። በእርግጥ ኢትዮጵያን መሰረት ያደረጉ ችግሮች ከቀን ወደ ቀን እየበዙና እየከፉ የመጡበት ሁኔታ ነው ያለው። አሁን ደግሞ ተፈጥሮን መሰረት ያደረገ ችግር ነው ያለው።
ግን አንድ ያስጨነቀኝ ነገር አሁን የተናገርከው ትንሽ አሳስቦኛል። እንቦጭ እንቧጭ ነው የሚባለው።
እንቦጭ
እንቦጭ የተዘራ ነገር ነው ብላ። ለማንኛውም አድማጮቻችን የሚያሳስብ ነው። ይሄንን ፕሮግራም በተመለከተ በሚቀጥለው ሳምንት ማስረጃዎችን ስለ እንቦጭም ሆነ የተዘራ ይሁን ሰው ሰራሽ ይሁን ወዘተ ይዘን ለመቅረብ እንሞክራለን። በሚቀጥለው ሳምንትም ተከታተሉ። ጤና ያስጥልኝ። እስከ ሳምንት መልካም ሳምንት የምላችሁ እኔ አህመድ፣
እኔ መብራቱ፣
እኔም ዘውዱ ለማ ነን። መልካም ዲሳምንት።